tahun jamrak.
ላይ ድካሙም ተደራርቦ መጓዟቸውን አቋርጠው መንገድ ላይ ለማደር ወሰኑ። በስምምነታቸው መሰረት አንድ ዛፍ ስር ጋደም ብለው ሰውነታቸውን አሳርፈው ሳለ አያጅቦ መጥቶ ያንደኛውን እግር መቆርጠም ይጀምራል። የጅቡን እግር መቆርጠም የሰማው ከሁለቱ አንደኛው አረ ምንድነው አጥንት ሲቆረጥም እሰማለሁ ቢለው ያ እግሩ የእግሩ አጥንትና ስጋ የሚቆረጠመው የጉዞ ጓደኛው ከፈሪነቱ የተነሳ የራሱንም ጥላ ሲያይ የሚበረግግ ልቡ መቀመጫው ውስጥ የተወተፈች ፈሪ ስለሆነና ችግርን በጊዜው ተጋፍጦና ተቋቁሞ በጊዜ መፍትሄ ከመፈለግ ይልቅ አንገቷን አሸዋ ውስጥ በመቅበር ለመደበቅ እንደምትሞክረው ሰጎን ችግሮችን ሁሉ በመደበቅና በመሸሽ ለማምለጥ የሚሞክርን ፈሪ ፍጡር ስለሆነ አርፈተኛ አያጅቦ የኔን እግር እየቆረጠመው ነው አለው ይባላል። በዚህ በፈሪ አስተሳሰብ ዝም ብሎ ከተጋደመና ከተኛ ጅቡ እግሬን ብቻ በልቶና ቆርጥሞ ይቶኛል ብሎ ሳይሆን ተነቃንቆና እንብኝ ብሎ ለመነሳት አሞቱ የፈሰሰ ፈሪ ስለሆነ ዝም ብሎ ተጋድሞ መበላትን ስለመረጠ ነው። ታዲያ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ለውጥ በተመለከተ ቢያንስ በእኛ ግምት ይህን ከላይ ለምሳሌ ተቀስነውን የፈሪ ተምሳሎ ጨምሮ ቢያንስ ከሶስት የማያንሱ አመለካከቶችን እናያለን። የመጀመሪያውና አደገኛ ነው የምንለው ጥቂት አክራሪ ጽንፈኛ ኃይሎች የተሰባሰቡበት ጊዜው የኔ ነው የሚለውና እኔ ብቻ ልብላ እኔ ብቻ ልግዛ የሚለውና እስከዛሬ ወያኔን ይቃወም የነበረው ወያኔ ኢዴሞክራሲያዊ በመሆኑ ሳይሆን የወያኔን ቦታ ይዤ እንደ ወያኔ መግዛት መፍለጥ መቁረጥ የነበረብኝ እኔ ነኝ ብሎ ያምን የነበረው የጠባብ ብሔረተኛውና የጎሳ ፖለቲካ አራማጅ ቡድን ሲሆን በአሁኑ ጊዜ የዚህን ቡድን አካሄድና የሚወስደውን የፖለቲካ እርምጃዎች በተመለከተ ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሁኔታ በተመለከተ ታዛቢዎች እንደሚሉት ከሆነ ይህ ቡድን በአሁኑ ጊዜ ኢትዮጵያ ውስጥ የሚያራምደውና ለማራመድ የሚጥረው ውጤቱ ነቅሎ መትከል የሚል ስያሜ አሰጥቶታል። ይህ ማለት ወያኔ አገሪቱን በትግራይ ተወላጆች አመራር ቁጥጥር ስር ባደረገው መጠን ያሁኖቹም የጊዜው ባለስልጣናት የወያኔን ባለስልጣናት አባረው በኦሮሞ ባለስልጣናት ቁጥጥር ስር ማዋል ነው ለማለት ሲሆን፣ ሁለተኛው ኃይል ደግሞ ልክ ከላይ እንደተጠቀሰው እንደፈሪው መንገደኛ ችግር መኖሩንና አደጋው በዚህ ከቀጠለ ሌላ አደጋ ተረኛ ነኝ ባይገዢ ለመሆን የሚፈልግ ኃይል እንጂ የተጀመረው እነተኛ ለውጥ በለውጥ ኃይሉም ድካም ሆነ በሌላ ምክንያት እየተሸረሸረ መጥፋቱ ቢታየውም የባስ እንዳይመጣ ስለሚፈራ ለውጡ ሊቀለበስ መሆኑን ቢያውቅምና ችግሮችን ከቀን ወደ ቀን እየተባባሱ መሄዳቸውን ቢረዳም ማድረግ ያለበት ነገር ከባድና ከአቅሙ በላይ መስሎ ስለሚታየው አሁን ያገኘነውን ለውጥ ከነ ችግሩ እየወደስን ብቻ እንኑር የሚለው ሲሆን ሶስተኛው ደግሞ አዎ የመጣው ለውጥ እልል ብለን የምንቀበለው ነው። ሆኖም ግን ካሁኑ ስህተቶችን ያረምን ካልሄድን በኋላ ማጣፊያው ይቸግረናል። ተመልሶ ታጥቦ ጭቃ ነው የሚሆነው የሚለውና ለውጡን እና የለውጡን መሪዎች ሙሉ በሙሉ ቢደግፍም የለውጡን መሪዎችም ሆነ የለውጡን ደካማ ጎኖች እየገመገመ መታረም ያለባቸውን እንዲታረሙ ከመጠን በላይ ገነው ለውጡን ሲያበላሹት ደግሞ እነዚህን ቆሻሻ የሆኑ እርምጃዎች እንዲቆሙ አምርሮ የሚታገለው ኃይል ነው። ነገሩ ልጅየው መጀመሪያ እንቁላል ሲሰርቅ ዝም፣ ከዚያ በቅ ሲሰርቅ ዝም፣ ከዚያ በሬ ሲሰርቅ ዝም፣ ቀጥሎም ሰው ሲዘርፍ ዝም ያለችው እናት ልጁ በመጨረሻ ላይ በመሳሪያ ታግዞ መንደር ውስጥ ገብቶ ህዝብ መግደል ሲዘርፍ ተይዞ የሞት ቅጣት ሲፈረድበት ወይኔ ልጄን ብላ ስታለቅስ አይ እማዬ ያን ጊዜ ገና እንቁላል ሲሰርቅ ዝም ባትይኝና ተው ብትይኝ ኖሮ አሁን ለሞት ቅጣት ባልደረስኩ ነበር ያለው ቢጤ ነው። ይህ ሶስተኛው ኃይል ትግሉም ሙከራውም ልጁ ወደፊት ሊያደርሰውና ሊደርስበት የሚችለውን ወንጀልና ችግር በመረዳት ካሁኑ ይህ ነገር መቆም አለበት ብሎ የሚጨነው ነው። ታዲያ ይህንን ስንል ከነዚህ ከሶስቱ ኃይሎች በተጨማሪ የዚህ ሁሉ ችግር መንስኤ የሆነውና ኢትዮጵያን በዘር በቋንቋና በሃይማኖት ከፋፍሎ ዝንተ ዓለም ገዢ ሆኖ ለመኖር አስቦ የነበረውን ወያኔንና ከዚህ ስርዓት ጋር አብሮ በመሆንና ለጥቅም በማደር ኢትዮጵያችንና ህዝቧን ለዚህ ያበቋትን አድርባዮች ረሳን ማለታችን አይደለም። አልፎ ተርፎ እናቴን ያገባ ሁሉ አባቴ ነው የሚለውና ለመጣው ሁሉ መስገድና ማጎብደድ የሚወደው አድርባዩም እንዳለ ረስተናል ማለት አይደለም። የኢትዮጵያ ድምጽ ሬዲዮ ከተቋቋመበት ጊዜ ከዛሬ 25 ዓመት ጀምሮ ህዝብ የማወቅ መብት አለው በሚለው መርሆ መሰረት እስከ ዛሬ ድረስ ከህዝብ የተደበቁ ነገሮችን በማጋለጥ አገራችን ውስጥ ያለውን ሀቅ በማስረጃ በማቅረብ ህዝብ እውነቱን ተረድቶና ተገንዝቦ ስሜታዊ ሳይሆን በማስረጃ በተጨማጭ ሀቅ የራሱን ውሳኔ እንዲወስድ ለማድረግ ሲሰራ ቆይቷል። አሁንም ይህንን ዓላማውን ሳያዘናፋ ለድርጅቶችም ሆነ ለግለሰቦች ሳይዳላና ሳይወግን ለኢትዮጵያና ለኢትዮጵያውያኖች ብቻ በመቆም በማስረጃ የተጨበጡ ሀቆችን ማቅረቡን ይቀጥላል። በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን ባለፈው ሳምንት በቴክኒክሽያን ማጣት ምክንያት ለደረሰው የፕሮግራም አለመስተላለፍ ይቅርታ እየጠየቅን በተቻለ መጠን በዛ ያሉ ኢትዮጵያኖች በዚህ በቴክኒኩ ሰልጥነው ተምረው ስዊድኖቹ እንደሚሉት መንጃፍቃድ ነው የሚሉት መሰለኝ አይደለም መርሶ እነን የሸርኩርቱን የሬዲዮን ሸርኩርት ሲያወጡልን ድረስ አልፎ አልፎ ችግር ሊገጥመን ይችላል። ሆኖም ግን ዛሬ በዚህ ፕሮግራም ጀምረናል። እንግዲህ እንደተለመደው በዛሬው ፕሮግራማችን የተለያዩ አርስቶችን እናነሳለን። እዚህ ከኔ ጋራ ቢኒያም አለ፣ ዘውዱም አለ፣ ቴክኒሽያኑ መርሶም አለ። እንግዲህ የተለያዩ አርስቶችን እንዳስሳለን ብናናል። በደፈናው በመጀመሪያ ደረጃ ይመስለኛል የአማራ ክልልን ይሄ ክልል የሚሉትን ቃል መናገር ራሱ ይደብረኛል። ኤኒዌይ የፖሊስ ኮሚሽነር አበረ አዳሙን ይዘን እንቀርባለን። እንግዲህ የመስመሩ ከሰራልን ነው የመስመር ጉዳይ ታካላችሁ አይደል?
ያ ኔትወርክ ያስቸግራል ነው። ባለፈው የዛሬ 15 ቀን ሞክረን ነበር
እንደዚህ። አዎ ኔትወርኩ አልሰራም።
አሁን ፖሊስ ዛሬ ናቀርባለን
ተስፋ አደርጋለሁ። ብርሸለቆ
የሚባል ቦታ ነው። ትልቅ የፖለቲካ ምናምን ማሰልጠኛ ምናምን አይነት ጎጃም ውስጥ ያለ ቦታ ነው።
ብዙ ይመላለሳል አሁን እንደምሰማው በየቦታው ብዙ። እና ዛሬ
ድሮ በደርግ ጊዜ የውትድርና ማሰልጠኛ አዲስ የተፈተንት
በዚህ ደግሞ ግምገማ የሚካሄድበት ይመስለኛል። አሁን ከኢትዮጵያ ውስጥ አጠቃላይ እዛ ገብተው ነው
ግምገማው። ግን ግምገማ ለኔ
ስልጠናና ግምገማ
ከወጣው በኋላ የመጣ ቃል ስለሆነ አላውቀውም። ግምገማ
ምን አንድ ለአምስት
አንድን ሰው መገምገም ማለት ምን ሰራህ፣ ምን በላህ፣ ምን ጠጣህ
ነው አይደል? አይ እንደዛ ማጥሩ ነው። ምን አሰብክ ነው? እኛ ምን እያሰብክ ነው?
ያመጣው የሰው ልጅን
ከእንትና ጋር ቆመ ምን አወራ?
አዎ እንደዛ አይነት ፐርሰናል ትላንትና
እንደዚህ
እንዴ ለስራው ምን አናር ነው።
ለምሳሌ ከአንድ ድርጅት ውጪ የሆኑ ሰዎች ለምሳሌ አሁን እንትና ኢህአዲግ አባል የሆኑ ኢህአዲግ ደጋፊ የሆኑና ለምሳሌ ደግሞ ኢህአዲግን ከማይደግፉ ከሚቃወሙ ሰዎች ጋራ አንድ አባል የሆነ ሰው ከነዛ ጋር ኮንታክት ካለው አብሮ ሻይ የሚጠጣ ነው
ይገመገማል።
አዎ ስብሰባ ላይ ይገመገማል።
ግምገማም ዋና ላማ ምንድነው? ሰዎችን በአንድ አይነት ቅርጽ ልክ እንደ ፋብሪካ ምርት እንደዚህ አስቡ፣ እንደዚህ ብቻ ከዚህ ውጪ ማሰብ አትችልም። በቃ
ቅጥልጥል የሌለው አንድ ወጥ አሸንዳ መስሪያ የሚባል ነበር በእኛ ሰፈር ድሮ፣ ዮሐንስ ሰባራ ባቡር አካባቢ በሙሉ ቅጥልጥል የሌለው አንድ ወጥ አሸንዳ የሚሰራበት ይል ነበር። እንደሱ ማለት ነው ማለት ነው። ለማንኛውም አሁን ያልከው ቦታ ነበረ እና መስመሩ በጣም አስቸግሮ ነበር። ሆፕፉሊ በተስፋለን ዛሬ ጥሩ መስመር ያለበት ቦታ እናገኘዋለን። ከጥቂት ደቂቃዎች በኋላ ከሱ ጋር ለመወያየት አሳባለን። ሌላ አንድ እንግዳ ይዘን ለመቅረብ እንሞክራለን በተቻለ መጠን። እኚህ እንግዳችን ኢትዮጵያ ውስጥ ያለው ለውጥ የሚደግፉ ሆነው ግን ስህተቶችን እየጠቆሙ ናቸው። በዛሬ በመግቢያችን ላይ እንደገለጽ ነው የምትወደውን ነገር ስህተት ሲሰራ ትክክል ነው ዝም ብለህ ማለፉ ያንን የምትወደውንም ሰው ድርጅትም ሆነ ይጎዳል። ለወደፊትም ምን ነው በመከርሽኝ እናቴ እንዳለው ሲሰቀል ያለች እንደዛ እንዳይሆን የሚያስቡ ሰዎችን እንደግፋለን። ይሄ ጭልጥ ብሎ ብቻ ስህተት ሲሰራ ሁሉ አሜን የሚል የሚደግፍ ምን የሚል አላማ የሌለው ሰው ነው። ግለሰቦችን ማድነቅ፣ ድርጅቶችን ማድነቅ ማምለክ አላማችን አይደለም። የኢትዮጵያ ድምጽ ሬዲዮ አላማ አይደለም። የኢትዮጵያ ድምጽ ሬዲዮ አላማ የህዝቡ ጥያቄ ማንንም ይሁን ማንንም በትክክል ይመልሰው ነው። ለዛ ደግሞ የሚያደርጉትን የሚሰሩትን በሙሉ እንደግፋለን። ስህተት ሲሰሩ ደግሞ አይ ይሄ ነገር ትክክል አይደለም ይሄ ምንድነው እሱ ክሪቲካል ሰፖርት መስጠትን ወደዳ።
ትችት ሳይሆን ድጋፍ
እንደው ድጋፍ
ሰፖርታዊ ድጋፍ
ሂሳዊ ድጋፍ ወሽ ሂሳዊ ድጋፍ እንሰጣለን። እና ይሄን በተመለከተ እንደዚህ አይነት ሰዎችንም ማቅረብ እንፈልጋለን። አሜን አሜን የሚሉትን ብቻ አይደለም። እና ይሄን በተመለከተ ዛሬ አንድ እንግዳ ይዘን ለመቅረብ እንሞክራለን። እንግዲህ አስተያየት ካላችሁ፣ መልእክት ካላችሁ፣ ዜና ካላችሁ በስልካችን 0819100 በሬዲዮ ሰዓት ደውሉልን። ይሄንን የሬዲዮ ፕሮግራም ደግሞ በራዲዮ ሲድቫስት ኦቲዮታ ኮማንየ አይደለም መርሶ በቀጥታ ለማዳመጥ
ራዲዮ ሲድቫስት ፖንክት ዶት ኤስኢ ገብቶ ከዛ የላይቭ እንትን
ሚለው ላይቭ የሚለውን ቢነኩት በቀጥታ የትም ሀገር ሆኖ ማዳመጥ ይችላል።
የትም ሆኖ ማዳመጥ
በጉግል አ ኢትዮጵያም ቢሆኑ ማዳመጥ ይችላል
ይችላል።
በጣም ጥሩ
ግሩ አሁን ለግን እንዴት ይሰማሉ?
አይ ስማ መመኘት አይከለከልም።
ምኞት
አይከለከልም።
አመድ ዚጋ ሁለቱ መንገዶቻችን የሚሆኑት ከኢትዮጵያ ነው የሚሆኑት። የመጀመሪያውን አስተዋውቀናል። ሁለተኛው መንገድ አግል ለማስተዋወቅ
ከኢትዮጵያ ነው የሚሆኑ ግን ያው ስሙን ለጊዜው
አንደኛው ለማስተዋወቅ ዶክተር ደረጀ ዘለቀ ይባላሉ። እሳቸውንም ለማቅረብ እንሞክራለን። ኦኬ ትግሬ ነው
እንግዲህ እስከ 6 ሰዓት ድረስ ከኛ ጋር ቆዩ። አስተያየት ካላችሁ መልእክት ካላችሁ ጥያቄዎች ካላችሁ
ወይይታለን ወይይት አይኖረንም
ወይይት ይኖረኛማ ይሄው ህዝቡን እንጋብዛለን። አስተያየት ስጡ። በነገራችን ላይ ዛሬ ላቀርቦ ያሰብኩት ስለ እንጀራ ነበር ግን እሱን ለሚቀጥለው ሳምንት ብናደርገው ይሻላል። ሰፋ ያለ ጊዜ እንስጠው። ብዙ ተመጋቢዎች ነው የሚባለው ወይንም ማድማጮቻችንን በልኛል
ተመጋቢዎች ጊዜ ካለን
አሁን እንደዚህ እንትን ይያለን። ኢን ዘ ሚን ታይም እናልባት እንደ ሰስፔንስ ከመናረጋቸው ስለ እንጀራ ደግሞ ምን ሊነግሩ ነው ብሎ አንድ ሳምንት ምን ይጠብቁን እንዴ?
ምን ችግር ስማ ምንድነው የሚባለው መጽሐፉ ላይ ትልቁ መጽሐፍ ላይ ምንድነው የሚባለው ሰውየው አይንህ ነገ ይከፈትልሃል ሲለው ዛሬ 40 አመት ምንድነው አይነ ስውሮ ነው ኖሮ ዛሬን እንዴት አድር ያለው እንዴት አድር ያለው ምንም ችግር የለውም ብዬ ነው የምገምተው። ለማንኛውም በሚቀጥለው ሳምንት
ግን መጥፎ ነገር ስለ እንጀራ ምን እንድናወራ
እንችላለን። ያሰብኩት ምንድነው በሚቀጥለው ሳምንት እነዚህንም ደግሞ እነዚህ በዚህ ስራ ላይ ተሰማሩ ወገኖቻችን እንጀራ ማስመጡ ለነሱ ካታስትሮፍ ነው። ይሄ ዝም ብሎ ጣላተም ያልሆነ ነገር ሆነ ብሎ ያሰራባል።
ኤግዛክትሊ
እሱንም እንትን በትክክሉ ለህዝቡ እንዲያደርሱ
ለነሱ መደል እኮ ነው ይሄ የማስረጃ ደን። ምክንያቱም በዚህ መልኩ መመለስ ይችላሉ።
ለዚህ ብዬ የተወሰኑትን ለማነጋገር ሞክሬ ባሁኑ ጊዜ እዚህ የሉም እና ኔክስት ዊክ ይመጣሉ ተብያለሁ። ናው አትሊስት አንድ ሁለት ሶስቱን ለማቅረብ ምክንያቱም እኛ ዝም ብለን ከመናወራ በተጨባጭ ራሳቸው ምን ይላሉ ምንስ የህዝቡንስ ደግሞ ፍርሃትና ጭንቀት እንዴት ነው የሚያስተናግዱት ምን ማረጋገጥ
ይችላል ወሬው ምንጭ ራሱ የመጀመሪያ መረጃ እንዳልከው መጀመሪያ አንዳንድ ሰው በግል ጸም በመናምን አሁን ፌስቡክን ተጠቅሞ እንጀራ እንደዚህ ነው ብሎ ቢናገር እኛም ሳናጣራልና ምን እንችላለን እና
ስለዚህ እነዚህን ሰዎች እናገኝ ብዬ ነው። ለሚቀጥለው ሳምንት ሰፋ ያለ ጊዜን ሰጣለን። አድማጮቻችን ምድል ይኖራቸዋል። እስከ 6 ሰዓት ድረስ ከኛ ጋር ቆዩ። ስለዚህ የማይፈተው መስማ የማይመልሰው የሌለው ማርከሻ ስሙ ቢሆንብ የካላቲ ክኝቲ ከንፈርማ ሞሻ የዚማ የዚማ ያሰበ መንሻ አለም ነው ለኔ ሱማ ለኔ ሱማ የትፋሽ የዚማ አውቀው ቢያሳውቁኝ ምን አለ ለኔ ምን አለ ፍቅሬቱ ጋር ያለ አለም
Calvi que traga, calvi que traga y es Lo bring su adejallo calma ta sendito nalo nakso bring bani kagadaba lamen wadachu ndatuñe darso patya yeski fragañe te lo piñe
አድማጮቻችን የእንኳን አደረሳችሁ መልእክት አለን ከሁላችንም ከዚህ ከኢትዮጵያ ድምጽ ሬዲዮ ለበላው የሙስሊም ማህበረሰብ ያው አልተፈታም ረመዳን ጾም የተባረከ እንደነበረ እንገምታለን ማክሰኞ ወይም ሮብ ነው ሊፈታም ይችላል ያው ቀድሚያ እድሉን አግኝተን የመጀመሪያዎቹን ቤተሰቦቻችንን እንኳን አደረሳችሁ ኢድ ሙባረክ አሁን ደግሞ ረመዳን ክሪም ነው የሚባለው አሁን አይደለም አሁን ጾም ረመዳን ክሪም አሁን ደሞ ለሚመጣው ማክሰኞና ሮብ ኢድ ሙባረክ በሚቀጥለው ሳምንት ደግመን እንኳን እናደረሳችሁ አሳለፋችሁ እንላለን ዛሬ የመልእክት አስተላልፈናል
ለውድ የሙስሊም ወገኖቻችን ኢትዮጵያን ወገኖቻችን በሙሉ እንኳን በሚቀጥለው ሳምንት ለሚከበረው የኢድ ሙባረክ በሰላም በጤና ደረሳችሁ እንላለን በሚቀጥለው ሳምንት ፕሮግራማችንም ይሄንን በተመለከተ አጥር ያለ ዘገባ ለማቅረብ እንሞክራለን እንግዲህ መልካም የጾም ፍቺ ይሁንላችሁ ኢድ ሙባረክ በኢትዮጵያ ድምጽ ሬዲዮ በአጠቃላይ ከሁላችንም ለሁላችሁ
ምናልባት ዘውድ ስፔሻል መልእክት ለቤተሰብ ለምናምን
የሙስሊም ማህበረሰብ እንዲሁም በውጪም በሀገር ውስጥ ለምትገኙት እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እንላለን ኢድ ሙባረክ እንግዲህ ያው እስኪ ደርስ ድረስ በዓሉ ኔክስት ዊክ ስለሆነ ለሁላችሁም እንኳን አደረሳችሁ የሚል መልእክት አለን ከዛም በኋላ በሳምንቱ እንግዲህ እንኳን አደረሳችሁ መልእክት መታስተላልፉ ሰዎች አዎ
ቤትም ድረስ እየመጣ
አዎ
ፕሮግራም አድማጮች ይኸው ጠፍታችኋል ስትሉን ዛሬ ተገኝተናል ለዛሬ ያዘጋጀንላችሁ በአለም የፕሬስ ነጻነት ቀን ምክንያት በማድረግ የቀረበ አንድ ጽሑፍ ነው የጽሑፉ ሁላችሁም በየቤታችሁ እንድትወያዩበት ነው በጋዜጠኝነትና በሰብአዊ መብት ታጋይ እንዲሁም በአክቲቪስት መካከለ ያለው ልዩነት የሚቃኝ ነው። እናንተም በየራሳችሁ ተወያዩበት። ጋዜጠኝነትና አክቲቪስት፣ ጋዜጠኝነትና የሰብአዊ መብት ታጋይ ጎረቤታሞች ሊሆኑ ይችላሉ። አብረው ቆበ ሊጠጡ ይችላሉ። አብረው ሊደንሱ፣ አብረው ሊጨብሱ ይችላሉ። ጋዜጠኝነትና አክቲቪስት ገነ አንድ ቆብ ሊደፉ፣ አንድ ቀድ ሊሰፉ አይችሉም። ጋዜጠኝነት እውነት ነው፣ ግነት ውሸት የሌለበት። ጋዜጠኝነት ዩኒቨርሳል በሆነ የስነ ምግባር መርሆ የሚገዛ ሙያ እውቀት ዲሲፕሊን ነው። ጋዜጠኛ ራሱን ሲሆን አክቲቪስቱንም ይቃኛል፣ በጀማው ያስዳኛል። የሚዲያ ሥራ በሙሉ ጊዜ እየሰሩ አክቲቪስት የሚል ስያሜ መደረብ ፋሽን በሆነበት በዚህ በእኛ ዘመን በእኛ መንደር ድርጊቱን መተቸት በራሱ በሚያስቆንንበት ምዕራፍ ላይ መድረሳችን እውነት ነው። ግን እውነትን ለመናገር አንፈራም፣ እንደፍራለን። ጋዜጠኛና የሰብአዊ መብት ተሟጋች። ጋዜጠኝነት በራሱ የሰብአዊ መብት፣ የእውነት፣ የፍትህ ተሟጋች ነው። በቅጡ ከያዙት እናም ጋዜጠኝነት ከተሆነ ድረስ ሌላ የሰብአዊ ምናምን ካባ መደረብ ለወግ ካልሆነ በቀር እርፍናው ከቶም አይታይም። ድርብ እንጀራ ያብላህ እንዲሁ ግን አናውቅም። ከእንጀራችን ገባ ባይ ካለ በሙሉ ጊዜያቸው ለሰብአዊ መብት መከበር የሚታገሉትን ሰዎች ከልብ እናከብራቸዋለን። ለእነሱ የሰብአዊ መብት ተሟጋች፣ የሰብአዊ መብት ተከራካሪ የመባል ክብር በቂያቸው ነው። ሌላ የጋዜጠኝነት ካባ መዋስ አያስፈልጋቸው። ጠበቃና የሰብአዊ መብት፣ ሐኪምና የሰብአዊ መብት፣ መምህርና የሰብአዊ መብት ሲባል ያምርበታል። ከሙያው የተለየ ባህሪ የተነሳ ግን ጋዜጠኛና የሰብአዊ መብት ታጋይ ማለት ከማይዋጥላቸው ሰዎች መሃል ነኝ። ምናልባት ጋዜጠኛና ደራሲ፣ ጋዜጠኛና ገጣሚ መባል ያባት ሊሆን ይችላል ይላል በፍቃዱ ሞረዳ ጽሑፉን ሲቀጥል። የሚገርመው ደግሞ ሹመቱን ለራሳቸው የሚሰጡት ሰዎቹ አይደሉም፣ ራሱ ጋዜጠኛው ነው። ጋዜጠኝነታችን አንዳንዴ ኪንግ ማርከርነትም አለበት አይደል? ለሹመቱም ለሹፈቱም ማን ብሎን። እናም ጋዜጠኛ ዘመዶቼ የዘንድሮ የፕሬስ ነጻነት ቀን ምክንያት በማድረግ እምለምናችሁ ነገር አለ። በተቻለ መጠን ሙያችንን አክለንና መስለን እንገኝ። ለሞገሳችን የሚስማማው ሌላ ካባ መልበስ ከሆነ ጋዜጠኝነቱን ትተን ወደ ልባችን መሻት እንሂድ። ለሰው ልጅ የተሻለ በበጎ ነገር መስራት የሚችልበት መስሎ ከታየ ያኔ እንደፈረደብን የቀድሞ ጋዜጠኛና የሚል ሹመት እንሰጣለን። ሰምታችኋል። የጋዜጠኛ በፍቃዱ ሞረዳ በኦሮምኛም በአማርኛም ለረጅም ጊዜ በጋዜጠኝነት ያገለገለ ነው፣ አሁንም እያገለገለ ያለ ነው። ይህንን ጽሑፍ ከትቦታል። ሁላችሁም በየቤታችሁ እሁድ እንድትወያዩበት እንድትመካከሩበት ነው። የዛሬ የእሁድ ጨዋታ ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን።
ቶች ምርቃ ትርግማን ነው እንዴ? ሰሮ ተታ ጀሮ እንትዮ
አሜን።
ሰሮ ዲቴ
አሜን።
ሆራ
አሜን።
ሁላ
አሜን።
ይገኝ ነጋታ
አሜን።
የነመጣችሁት ምድር ትባረክ
አሜን።
ተማረኩ ልጆች
አሜን።
ሰላም ያብክል
አሜን
ይብር ያብክል
አሜን
ያክ ያብክል
አሜን
ተባረኩ
አሜን
ኩምዛ
አሜን
ይሁኑ
አሜን
ይሁን
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 ወጭ
አሁን
Thank you.
መሐመድ ተናንተና በስቶክሆልም ማራቶን ነበር ዘሆል ስቶክሆልም ተግሪ ከተማው ሁሉ ተዘጋግቶ ትልቁ ውድድር ነበር
ሮጥ ነው ወይ ብለህ ልጠይቀህ ነው
አይ አትሊስት እንደማት ሮጥ በቴሌቪዥንም ያያየህ ልትሮጥ ይችላል ልብ ሊሮጥ ይችላል
በነገራችን ላይ
ግን ደስ የሚለው ኢትዮጵያኖች በደል ተጠናቀዋል
ትክክል ንጉሴ ሳለስላሴ ነው እንደሰማሁት ያሸነፈው ሪኮርድ ሰብሮ ሁለተኛውም
በ20 ስንት አመት ነው የተሰበረው ተሰብሮ
ሁለተኛውም ሌላ ኢትዮጵያዊ ነው አንደኛ ሁለተኛው ተጠቃሽ ሶስት የሴቶቹም ደግሞ እንዲው አበበች የምትባል ሌላ ኢትዮጵያዊ ነች
አዎ
የወንዶቹም የሴቶቹም ዘንድሮ ያሸነፉት ኢትዮጵያኖች ናቸው
አዎ
ለምን ሆነ አላውቅም ብቻ ትናንት ይዘንብ ነበር ከስካዛ ነበር ምናልባት ይሄ ረድቷቸው እንደሆነም አላውቅም
አሃ ችሎታቸው ነው
ምናልባት ምንም ጥያቄ የለም እንደኔ አይነት 10 ጊዜ ዶፍ ቢቢቢ
ወይ ዘሩ ለሁሉም ነው
አይ ግን ለምሳሌ ምንድነው ከአዲስ አበባ አካባቢ የሚመጣ እንትን ነው ከፍ ያለ ከፍተኛ ቦታ ላይ
አሁን ኖርማሊ የኛ ሯጮች ብዙ ጊዜ አውሮፓ ምናምን የሚያሸንፉት ምንድነው አሁን እኛ ያለነው ሲ ሌቭል ላይ ነው ስዊድን ሲ ሌቭል ላይ ነች እኛ ኢትዮጵያ ደግሞ ከፍተኛና ይዛ መሮጥ ለመደ ሰው እዚ ምንም ለኛ ምንም ከባድ የእንትነ ኤክስፒሪንስ አይሆንም
አን አይ ቲንክ የምንድነው እሱ ከፍ ያያልክ በመጥየርበት ጊዜ የኦክሲጅን እጥረት አለ
እዛ ላይ ኖረን አሁን እዚ መተን ቀላል ነው
ማለት አውሮፓውያኖችም እኮ እዛ ይሄዱ ይሰለጥናሉ
ዳስ ዋይ ለዛ እኮ ነው ያው ባለፈው የሆነ ሩጫ የነበረ ጊዜ የብራዚል ላይ አርቲፊሻል ሰሩለት ለአንደኛው ሯጭ አርቲፊሻል አልቲቲዩድ ካፍ ያለ ቦታ ላይ እንደሚሮጥ አርጎ አሁን ሞፋራ ምናን ኢትዮጵያ ይሄዱ ይሰራሉ እንደውም ባለፈው ስልክ ጣልኩ ምናን ብሎ ማን ነገር በጣም ልክ ያለውን ሰው በጣም ሆነ
አንዳንድ ጊዜ ትልቅ ስትሆን የምትሰራቸው ነገር
አዎ የዛን ያህል ትልቅ እንትን አይደለም ምናልባት ግን ኃይሌም ትልቅ ስለሆነ አዎ ዞሮ ብቻ ካፍ ይላሉ ለማለት ነው
እንዴ ለማንኛውም ዳልማቶቻችን ጥሩ ዜና ነበር ለኢትዮጵያ ነው ትንሽ
ምናልባት አትሌቲክሱ ደሞ አሁን በጣም ተዳክሞ ነበር ይመስለኛል ለተወሰነ ጊዜ የሩጫ እንተናጭው
በተለይ ማራቶኑ በጣም እንትን ብሎ ነበር
በጣም
ምን ነው
ያው እንግዲህ
እግር ኳስም ተተነው
እግር ኳስ
ይሄንንም ደግሞ ልናጣው ነው
ባለፈው የምን በጣም ዝቅተኛ ስኮር ያደረግንበት አንድ ፕሮግራም
ባለፈው የቪን ኦሎምፒክ ላይ እንተናን ነበር
ዝቅተኛ ፐርፎርማንስ ነበር
ኢትዮጵያ አልተለመደ ውጤት ነው ያመጣችው
እና ስቲቭ አሁን ደሞ ተመልሶ አይመጣሉጫው
ገና ማደ እንትን ይሄ የኢትዮጵያ አየር ሁኔታው ያለ አሁን ቀደም ቢኒ እንዳለው ያ መልካም ምድሩ ስለሚማመቻቸው እዚህ ሲድን ሲመጡ ይቀላቸዋል ሲሌብል ላይ ስለሆነ ምናም ይባለው ነገር ኖት ለሩጫኖች ብቻ አይደለም ኢቭን ለፓይለቶቹም
ይቀላቸዋል
ሲድን እንትን ምክንያቱም ኢትዮጵያውያን ፓይለቶች ብዙ ጊዜ በላንዲንግ በጣም ጎበዞች ነው እንግዲህ
ነው ይባላል እንደውም አንድ ዜና ሰምቻለሁ ቀጥል
እንደውም ባለ እና እንደም ከዚህ በፊት እኔ ስራ ላይ ሆኜ ታክሲ እየነዳው አንድ ፓይለት ጨኜ የስዊድናዊ ነው እና አንድ ስናርከት ነው መጣው ምናምን ሲለኝ ከኢትዮጵያ ምናምን ስለው ኢትዮጵያኖች ጎበዝ ፓይለቶች አሏችሁ በተለይ ላንዲንግ ላይ እንትን ናቸው አለ ለነሱ በዛ በከባዱ ምክንያቱም ኢትዮጵያ በዛ ስለለመዱ እዚህ ሲዩድንስ እንደ እንትን ነው
ነገራችን ላይ የፓይለቶችና የላንዲንግ ነገር ካወራ አንባቸዋል ጋዜጣ ኢትዮጵያን ኤርላይንስ
ከአደጋ
በቹ በፓይለቶቹ ሎታ ምክንያት 370 ምናምን መንገደኞችን ከአደጋ አድኖ
ከሌጎስ ተነስቶ ወደ አዲስ አበባ ሊመጣ ነበር
ማለት ነው። ከአዲስ አበባ ተነስቶ ሌጎስ
ሊያርፍ
የናይጄሪያውን የድሮ ፕሬዝዳንት ምኑን ያዘ አይሮፕላን ሊያርፍ ሲል ዝናብ ስለነበረና ምንድነው እሱ የሚያዳለት ስለነበረ ሊያርፍ ሲል የመጀመሪያውን ሙከራ ሲያደርግ አልቻለም አዳለጠው እንደገና ተነስተው
አየር ላይ ወደ 30 40 ደቂቃ ያል
ተሽከርክሮ መጨረሻ ላይ አቆመ ብለው ጽፈዋል ኢንተርናሽናሊ ፓይለቱ ጎበዝ በመሆኑ ነውና ኢትዮጵያን ኤርላይንስ በነገራችን
ኢትዮጵያን ኤርላይንስ ሪፒቲሽን ያለን
አንደኛ ኢትዮጵያን ኤርላይንስ ሪሊ ልጆኛ ኃይለ ስላሴን ክርስቲያን ሲደረጉ ሁሉ ነገር ሰማለሁም ታቃለ። ግን ኃይለ ስላሴ የሰሩት ደግሞ ድንቅ ነገሮች አሉ። ኢትዮጵያን ኤርላይንስ ከማን ጋር እንደነበረው ታቃላችሁ? ቱዋ የሚባል ነበር TWA ትራንስ ወርልድ ኤርላይንስ። ሁለቱ የአሜሪካን እንትን ትልቅ ድርጅት ነው። ያ ጠፍቷል። ትራንስ ወርልድ ኤርላይንስ TWA ወጣፍቷል። ኢትዮጵያን ኤርላይንስ አለ። ያቋቋሙት ከሁለቱ ጋር ሼር አድርገው ነው። እና ጥሩ ጥሩ የሆኑ ድርጅቶች ጋር ነበር ያቋቋመው።
አዎ አቪሽንን ጨም አቪሽናውን ከሲዲ መንግስት ጋር ነው ቴሌና አቪሽንን ምናምንና ፖሊስን ሲያደራጁ በጣም ብዙ ላይክ ፈርቀዳጅ የሆኑ አሁን እስከዛሬ ድረስ ብራንዶች ሎጎዎች ራሱ የነ ቴሌን የነ መብራት ኃይል ምናምን እኮ ላይክ ኦልሞስት እሳቸው የመሰረቷቸው የኢትዮጵያ እንትኑ አንበሳውን አነሱት አሁን ከኢትዮጵያ ተነስተናል።
አንበሳው ከኢትዮጵያ ኤርላይንስ እንት ላይና ከ
አንበሳ አውቶቡስ
አይደል አንበሳ ማለት
ተብስላል
ግን ቴሌ ላይና አውሮፕላን ላይ ነበር እና ያቆማል።
ታችን ወንድማችንን ኮሚሽነር አበረ አዳሙን እየፈለግን ነው። እንግዲህ እንደተሳካልን እና ለማስገባት እንሞክራለን። እስከዛው አጥር ያለው ውይይት እናደርጋለን። እናንተም ተካፈሉ፣ አሰባችሁን ስጡ። በነገራችን ላይ ኢትዮጵያን ኤርላይንስ ከሚደነቅበት አንዱ ልጆኛ ምን ይባል ነበር የምድር ባቡርን ታስተውሳላችሁ? በነገራችን ላይ እኔ ባቡር ኢትዮጵያ ውስጥ ያየሁት የአዲስ አበባ ኗሪ ሆኜ አዲስ አበባ ልጆኛ የት እንዳየሁ ታውቃላችሁ? መጀመሪያ ጊዜ ለትምህርት ዩጎዝላቪያ ተልኬ ሮም አረፍንና በማግስቱ እንቀጥል ነበር ወደ ዩጎዝላቪያ። ሮም ማታ ያረፍንበት ሆቴል ካረፍን በኋላ ወደ ከተማውን ዞርዞ ስንል ከልጆች ጋር ለመጀመሪያ ጊዜ በህይወቴ ባቡር አየሁ። ቆሜ ገርሞኝ አይቻላቅም። ምክንያቱም እኔ ሰፈሬ ዮሐንስ አካባቢ ነው፣ ለጋር በልጅነት ወደዛ አካባቢ ሄጃላቅም እና ባቡር አይቻላቅም ነበር። እና የባቡር ነገር ያነሳው
የኢትዮጵያ ሬዲዮ ስትል ማን ነው አየር መንገድ ስትል ትላንትና ሻምፒየንስ ሊግ ጨዋታ ነበር የበረሩት በዛ ነው የሊቨርፑል እና የቶተናም ደጋፊዎች በኢትዮጵያ አየር መንገድ ነው የበረሩትና ፖስት ያደረጉት ምናምን ነገር ነበርና በጣም ትልቅ ማርኬቲንግም ነው የሰሩት፣ በጣም ትልቅ ማስተዋቂያም ነው። ባለፈው ግን ያሳዘነኝ ጎረቤት ሀገር ኬንያ ከተከሰከሰ በኋላ የኛ እንትን ቢሾፍቱ ላይ አልተከሰከሰም። ከዛ በኋላ የኬንያ ብሔራዊ ቡድን ምናምን
አልሄድም
አለ። በኢትዮጵያ አየር መንገድ እናንጠቀም አለ።
ደግሞ አንዳንድ ነገሮች ሊፈከሱ
ሳይኮሎጂካሊ አንዳንድ እንትን
በዛው መጠን ደግሞ እንደውም አንድ የታወቀች የኬንያ ጠበቃ አድቮካት ምንድነው ያለችው? እኔ ከኢትዮጵያ ኤርላይንስ ውጪ አልጓዝም ነው ያለችው። ብዙዎች እንደዚህ ብለዋል። እኔ አለቃ የኔ አለቃ ድሮ በዩናይትድ ኔሽን ውስጥ አሁን የኛ መስሪያ ቤት ዋናው ዳይሬክት ጀነራል ዳይሬክተሩ በዩናይትድ ኔሽን ውስጥ ባለስልጣን ነበርና ኢትዮጵያ ሄዷል። በዩናይትድ ኔሽን በኩል ኢትዮጵያ ሄዶ አይቷል ያለውን ሁኔታ። አንዳንድ ነገሮችን አጫውቶኛል። ደስ እንደማይል ህፃናት ወታደር ይሰበስባሉ ወዘተ ወዘታቸው። ያደነቀው ግን የኢትዮጵያን ኤርላይንስን ግን እጅግ በጣም አድንቆ አጫውቶ ቁጭ ብለን ቡና ስንጠጣ ተክላላ ዲፓርትመንት ውስጥ አጫውቶ ገና ዳይሬክተራችን እና በጣም አደንቀዋለሁ አለ። ሰርቪሳቸው ምናቸው በጣም የሰለጠነ
በጣም ዌል ኦርጋናይዝድ ነው እንዳልከው ጃንዌሪ እንትን ሲሉ
ያለው ብዙ ነገር ብዙ ነገር ሰርተዋል ነው ይሄ
እንትን እኮ ሸጡሉ ኢትዮጵያ ውስጥ እና ፔጆ ምናምን እኮ ስፔር ፓርት ባይለ ስላሴ ጊዜ ወን ገጠርም እኮ አሁን ካልስበርግ ቢራ ወይ ምናምን ነው አሁን ኢትዮጵያ ውስጥ አታገኝ ይችላል። አይ ነገር ውድ ሆኖ ሳይሆን አታገኙም። በሳቸው ጊዜ ግን ሱቅ ውስጥ ይሸጡ ነበር እንደዚህ እንትን ሁሉ ፒያሳ ምን ጎን ነው ኢትዮጵያ ውስጥ መሳሪያ ሌጋል ነበር እንትናው እንደ አሜሪካ እና
ፍቃድ አውጥተ
መጠቀሚያ ቤት መሸጫ ቤት አለ እንትን ፒያሳ
አካባቢ አለ
አላ
ኢቨን የመኪና ፓርኪንግ በሳንቲም ትምትልበት ነው አለ እኮ እዛ ኢትዮጵያ ሆቴል ፍለፊት ጋር
ኤግዛክትሊ በዛ መንገድ
አላ እዛ ጋር አሉ ስቲል እንትኖቹ ጋር ነው
አንዳንዴ ወዴት ነው እንዴት ነው ወዴት ነው ምናምን ስንል ለዛም ለትንሹ ማህበር እንግዲህ ምን ያህል ተገልጋይ ኖሮ ነው ያ ሰርቪስ ራሱ የቀረበው ስትል በጣም ጥቂት ተገልጋዮች ሆነው ተገልጋዮችን ሪስፔክት ማድረግ ነው ያለው ነው።
አሁን ግን ፓርክስ መኪና ስታረግ ልጆች ናቸው ትኬት እየሸጡ የሚሮጡ
ስለዚህ እንትን ስፖኪዮ ወይ ምናምን የመኪና ፓርት የሚሰረቅ ኦልሞስት ሁሉ ሰው እንትን በቀን በቀን እንደዚህ አይነት ነገሮች አሉና ዛሬ ለስላሴ ለማመስገን አይደለም
እንትን ልናደንቅና የኢትዮጵያን ኤርላይንስን ደግሞ እንትን ልንሰራ እንዳልሆነ አድማስ
አባስታን
እንፈልጋል። ምንም አይነት ሬክላም አይደለም የምንሰራው። ሆኖም ግን የኛ የኢትዮጵያ ህዝብ ሀብት ነው። ኢትዮጵያ ላይ
ኤግዛክትሊ
እና አንዳንድ ጥሩ ነገር ስንሰማ የዚህ ሬዲዮ ትልቁ እንትኑ ምንድነው
ፕራይዳችንን መናገር አለ
እውነቱን እንናገር ጥሩ የሰራውን ጥሩ መጥፎ የተሰራውን የኛም ቢሆን ይሄ መጥፎ ነው እንላለን ኢትዮጵያ ላይ እምኮራበት ነው የትም ቢሄድ ቆራ አለቃይ ቁጭ ብሎ ጀነራል ዳይሬክተሩ ቁጭ ብሎ እናንተ አይሮፕላን እንዴት አይነት የሰለጠኑ እንትን ሰርቪስ ምን ሲል ለኔ በጀነራል ዳይሬክተሩ ፊት እንዲስባል
ግን ከዚህ ፊት አህመድ በኢትዮጵያ እንግዲህ ኢትዮጵያ ኤርላይንስ እንደሚደነቀው ሁሉ አንድ ሰሞን ደግሞ ኢትዮጵያ ኤርላይንስ በጣም ሌት የሚሆንበት በሰዓት አርፎ ማያቀበት ዘመን ነበር እና እንደውም እንትን ኢትዮጵያ ኤርላይንስ ሚሊዮን ኤቭሪ አራይቫል ኢዝ ሌት ተብሎ ዳብሪቬሽን ተሰጥቶ ነበር አሁን ግን እቺን አሻሽለዋታል እዚህ ስቶክሆልምም እንደውም አንዳንዴ ቀድሞ ይደርሳል
ጨምሯል በየጊዜው ደግሞ በረራ ያጨምራሉ የበረራ ዴስቲኔሽናቸውን ለዛ በአፍሪካን ተመረጭ ያደረገው ከ30 በላይ መሰለኝ ያለን
ልክማቶቻችን የኢትዮጵያ ኤርላይንስን እዚህ ላይ እናቆማለን
ይበረራ
እንግዲህ ፕሮግራማችን ይከተላል ዜናው አይ ቲንክ 5 ሰዓት ላይ ደርሳል ይመስለኛል ከዜና በኋላ ወደ ኢትዮጵያ ስልካችንን ለማዞር እንሞክራለን የኢትዮጵያ ስልክ ጉዳይ አሳሳቢ እንደሆነ ሊከተል ነው ማለት ነው ላሰብነው የምግብ ውይይት የእንጀራ ምግብ አረን የእንጀራ ቢሆን
አይ እንደም ይዘቱ ለየት የምግብ ስትል እቅል ስለቅቅል ደሞ ምን ሊያወሩ ነው
የእንጀራ ጉዳይ ወተወለከተ በእውነት ያሳስባል እኔ ብዙ ሰዎች ደውለው አቅርቡልን ብለውኝ ነበር ባለፈው ሳምንት እንደውም የሆኑ ሰዎች ደውለው እኔ ራሴ ደረሰብኝን መግለጽ ፈልጋለሁና ክፈቱልኝ ብለውኝ ነበር አንድ ወንድሜ ሌሎችም እንደዚሁ በሚቀጥለው ሳምንት በእንጀራ ጉዳይ ላይ አስመጮችንም ለማቀርብ እንሞክራለን አይሆፕ ቃልኞች ናቸው ምክንያቱም የነሱ ጉዳይ ነው እነሱንም የሚጠቅም ነው ህዝቡም ደግሞ የሚለውን ያቱም የሆድ ጉዳይ ሆድ ይቆርጣል የምግብ ነገር ህፃናቶቹ ስለመገቡ ይሄን ነገር ማወቅ መቻል አለብን የሚቀጥለው ሳምንት ፕሮግራማችን ስለ እንጀራ ጉዳይ ስለሆነ እንድትከታተሉ ከወዲሁ እንጋብዛችኋለን
ಬರಾರಿ እንደምን አረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆነ ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይ ዜናዎች ቀጥለው ይሰማሉ። ከ173000 አሜሪካ ዶላር በላይ የሚያወጣና ወደ ቤልጅየም ለመላክ እየተጓጓዘ ያለውና በኦሮሚያ ክልል ምስራቅ ሸዋ ዞን ዝርፊያ እንደተፈጸመበት ተዘግቧል። ዋዜማ ሬዲዮ እንደዘገበው ኩሩ ኢትዮጵያ በተባለ ኩባንያ ወደ ቤልጅየም ለመላክ መነሻው ከአለም ገና ካለ መጋዘን በተሳቢ መኪና በሁለት ኮንቴነር ተጭኖ ወደ ጅቡቲ ወደብ እየተጓጓዘ ያለ 39.9 ሜትሪክ ቶን ቡና በኦሮሚያ ክልል ምስራቅ ሸዋ ዞን ሎሚ ወረዳ ወደ ሶደር የመዝዳኛ መሄጃ መንገድ ላይ ዝርፊያ ተፈጸመበታል። ድርጊቱ የሆነ ሰኞ ሌሊት ለማክሰኞ አጥቢያ ሲሆን ዝርፊያ የተፈጸመበት ተሽከርካሪ ታርጋ ቁጥሩም 06783 ሲሆን በተሳቢ መኪና በሁለት ኮንቴነር 39.9 ሜትሪክ ቶን ቡና ጭኖ እንደነበር ተዘግቧል። የቡናው አይነትም ደረጃ 2 የታጠበ ሲዳማ ደረጃ 2 ሲሆን ከ173000 አሜሪካን ዶላር በላይ ዋጋ እንዳለው ታውቋል። ዝርፊያውን የፈጸሙ ግለሰቦች መሳሪያ ተጠቁና በተሽከርካሪ የታዘገዙ መሆናቸው ተዘግቧል። ዝርፊያው ሲፈጸምም ቡናውን እያጓጓዘ ባለው ሹፌር ላይ ከፍተኛ ድብደባ እንደተፈጸመበት ተዘግቧል። አመታዊ የፊቼ ጨምበላላ በዓል ይፋዊ አከባበር ማጠናቀቁ ተዘገበ። የሲዳማ ብሔር የዘመን መለወጫ ፊቼ ጨምበላላ በዓል በጉዱማሌ ተከብሯል። በበዓሉ ላይ ከክልሉ የተለያዩ አካባቢዎች የተውጣጡ የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ የሀገሪቱ ከፍተኛ የመንግስት ስራ ኃላፊዎችና ከተለያዩ የሀገሪቱ አካባቢዎች የተወከሉ እንግዶች ታድመዋል። በዓሉ በጎሳ መሪዎች የምረቃ ስነ ስርዓት ነበር የተጀመረው። የጎሳ መሪዎች በአሮጌው ዘመን በማህበረሰቡ ዘንድ የታዩ በጎ ነገሮች እንዲጎለብቱ መልእክታቸውን አስተላልፈዋል። በአንጻሩ በማህበረሰቡ ዘንድ በአሮጌው ዘመን የታዩ አፍራሽ ተግባራት ደግሞ እንዳይደገሙ ነው የጎሳ መሪዎቹ ያሳሰቡት። አዲሱ ዘመን የሰላም የብልጽግናና የልማት የሆነ ዘንድ ምኞታቸውን በማስተላለፍ ፕሮግራሙ መጠቃለሉ ተዘግቧል። በየካ ክፍለ ከተማ በህገ ወጥ መንገድ መሬት በመውረር ግንባታ ያከናወኑ የተባሉ ፖሊስ አባላት በቁጥጥር ስር መዋላቸው ተዘግቧል። በአዲስ አበባ የካ ክፍለ ከተማ ወረዳ 9 በህገ ወጥ መንገድ መሬት በመውረር ግንባታ ያከናወኑ የፖሊስ አባላት በቁጥጥር ስር ውለዋል ተብሏል። ፋና ብሮድካስቲንግ ኮርፖሬትን አረጋግጠኩት እንዳለው በቁጥጥር ስር ከዋሉት የፖሊስ አባላት መካከል ዋና ሳጅን ዘሪሁን ወልዴ፣ ረዳት ሳጅን አሸናፊ ካንኮ፣ ረዳት ሳጅን አግማስ አንዷለምና ረዳት ሳጅን አብታማርያም ጎንጉል ይገኙበታል። በቀጣይነትም በህገወጥ የመሬት ወረራ ላይ ተሳትፈው የተገኙ የመንግስት አካላት ባለሀብቶችና ግለሰቦች ላይ ከተማ አስተዳደሩ ህጋዊ እርምጃ እንደሚወስድም ገልጿል። የአዲስ አበባ ከተማ ከንቲባ ጽፈት ቤት በበኩሉ በመዲናዋ የመሬት ወረራ በተካሄደባቸው በአምስቱም ክፍለ ከተሞች ውስጥ በህገወጥ መንገድ በርካታ መሬት በመውረር ግንባታ ያካሄዱ የመንግስት ስራ ኃላፊዎችና የፖሊስ አባላት በቁጥጥር ስር የማዋሉ ስራ እንደሚቀጥል አስታውቋል። በተያያዘ ዜና አዲስ አበባ ከተማ አስተዳደር በሺዎች የሚቆጠሩ ህገወጥ ቤቶችን ከሁለት ሳምንት በኋላ እንደሚያፈርስ መግለጹን ተከትሎ የአዲስ አበባ ባለአደራ ምክር ቤት ባደረገው ስብሰባ እንቅስቃሴውን ኮንኖታል። ከ30 ሺህ በላይ ቤተሰቦች የሚኖሩባቸው ቤቶች በምን ሁኔታ እንደተገነቡ፣ መቼ እንደተገነቡና በወቅቱ የከተማ አስተዳደር ለምን ኃላፊነታቸውን እንዳልተወጡ ለህዝብ መረጃ ሳይቀርብ ማፍረሱ ዜጎችን ከሰላማዊ ኑሯቸው ማፈናቀል የዘፈቀደ አካሄድና በአስተዳደሩ ላይ ጥያቄ የሚያስከትል ነው ብሏል። በምርጫ አሸንፋለሁ በሚል ስጋት ውስጥ ያለው የጊዜያዊ አስተዳደር መሆኑን ግምት ውስጥ በማስገባት ይህን እንቅስቃሴ ህጋዊ ሽፋን የተላበሰ መንግስታዊ መሬት ወረራ ሆኖ አግኝተነዋል ሲል በመግለጫው አትቷል። ባለአደራ ምክር ቤቱ ከተማ ውስጥ ህገወጥነት መስፋፋት እንደሌለበት ቢያምንም ነዋሪዎች የመኖሪያ ቤት የማግኘት ፍላጎታቸው ሊሟላ ይገባል በሚል መግለጫው ቤቶቹ የሚፈርሱበት ወቅትም ክረምት መሆኑም ተቀባይነት እንደሌለው ገልጿል። ጊዜያዊ አስተዳደሩ እንደሚለው ቤቶች ህገወጥ ናቸው ይባል እንኳን አመቱ ሙሉ ጠብቆ የክረምት ወቅት መባቻ ላይ ስናስገባ ፈርሳለሁ ብሎ መነሳቱ ፍጹም ሰብአዊነትና ኃላፊነት የጎደለው አፈጻጸም ሆኖ አግኝተነዋል ብሏል። አስተዳደሩ በጊዜያዊነትና በቋሚነት የመፍትሄ አቅጣጫዎችን ባለማስቀመጡ ዜጎች ተፈናቅለው በየጎዳና ላይ የሚጠላቸው ሁኔታም እንደሚፈጠር አሳስቧል። በተጨማሪ ምክር ቤቱ በመግለጫው አስተዳደሩ ሊያደርጋቸው ይገባል የሚላቸውን መፍትሄ ሀሳቦችም ጠቁሟል። ባለፈው ሰኞ አመሻሽ ላይ በምዕራብ ኦሮሚያ ቀለም ወለጋ ዞን በመከላከያ ሰራዊት አባላት ላይ ተወረወረ በተባለ እጅ ቦምብ ቢያንስ 6 ሰዎች ህይወት ማለፉ ተነግሯል። በጉዳዩ ላይ አስተያየት የሰጡ የአካባቢው ነዋሪዎችና ባለስልጣናት ቦምብ መወርወሩን ለቢቢሲ አረጋግጠው ፍንዳታው ተከትሎ ያጋጠመ ጉዳትን በተመለከተ የተለያየ ሀሳብ ሰጥተዋል። የቀለም ዞን ጽሁን ጽፈት ቤት ፐብሊሲቲ ኃላፊ አቶ ሀምዛም ዱልቃድር አደጋው የደረሰ በዞናቸው አንጨሌ ወረዳ ሙጊ 02 ቀበሌ የሚባል ቦታ ላይ መሆኑን ተናግረዋል። ሰኞ 10 ሰዓት አካባቢ የኦነግ ሸኔ አባላት በመከላከያ ሰራዊት አባላት ላይ የደፈጣ ጥቃት መፈጸማቸውን የሚናገሩት ኃላፊው የወረወሩት ቦምብ ፈንድቶ በአካባቢው የሚገኙ 6 ሰዎችን መግደሉን አስታውቀዋል። ኤርትራ ሽብር ለማዋጋት ከመተባበሩ ሀገራት ተርታ ልትወጣ መሆኑ ተዘግቧል። የአሜሪካ መንግስት እንዳስታወቀው አሜሪካ ሽብርተኝነትን ለማዋጋት የምታደርገውን ጥረት ሙሉ ለሙሉ ከማይደግፉ ሀገራት ተርታ ኤርትራን ልትወጣ እንደሆነ AFP ዜና ወኪል ዘግቧል። ኢራን፣ ሰሜን ኮሪያ፣ ሶሪያ እና ቬንዙዌላ አሁንም አሜሪካ ባስቀመጣቸው ዝርዝር ውስጥ እንደሚገኙ ዘገባው አክሏል። ባለፈው ሚያዝያ ወር የአሜሪካ ምክር ቤት ልዑካን ከሀገሪቱ ጋር ያላቸውን ግንኙነት ለማጠናከር ኤርትራን መጎብኘታቸው ይታወሳል። ባለፈው ዓመት በኢትዮጵያና በኤርትራ መካከል የተደረገውን የሰላም ስምምነት ተከትሎ አስመራ በቀጠናውና በመላው ዓለም ላላት ዲፕሎማሲያዊ ግንኙነት ከፍተኛ ሚና እንደተጫወተም ተዘግቧል። ኤርትራ በሶማሊያ የሚንቀሳቀሰውን ታጣቂ ቡድን አልሸባብን በመደገፍ ከተከሰሰች ወዲህ ሀገሪቷ ተገላ መቆየቷ ይታወሳል። በመጨረሻም በአዲስ አበባ በሁለት ክፍለ ከተሞች በአምስት ሰዎች ላይ የኮሌራ ወረርሽኝ ምልክት መታየቱ ተዘግቧል። በአዲስ አበባ በአቃቂና አዲስ ከተማ ክፍለ ከተሞች በአምስት ሰዎች ላይ የኮሌራ አጣዳፊና ተቅማጥና ተውከት አተት ምልክት ታይቶባቸው ሕክምና እየተደረገላቸው እንደሚገኝ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ኢንስቲትዩቱ ለመገናኛ ብዙሃን በላከው መግለጫ በሽታውን መንስኤ ለማረጋጋት ከታካሚዎች ጋር ከተወሰዱ ናሙናዎች ላይ የላብራቶሪ ምርመራ ተደርጎ ወረርሽኙን ያስከተለውን ቪብሮ ኮሌራ የተሰኘ ባክቴሪያ መሆኑን አረጋግጠዋል። ኢንስቲትዩቱም ወረርሽኙን በተከሰተባቸው ወረዳዎች የፈጣን ምላሽ ሰጪ ቡድን በቦታ በማሰማራት ጊዜያዊ ሕክምና ማዕከላት ምላሽ እየሰጠ እንደሚገኝ ጠቅሷል። ኢንስቲትዩቱ እንደገለጸው ባሳለፍነው ሳምንታት በአማራ ክልል ተከስቶ በነበረው በዚህ ወረርሽኝ ከአምስት በላይ ሰዎች መሞታቸውም ተዘግቧል። የሳምንቱ አበይ ዜናዎች ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
Say, I 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 say, ጤና ይስጥልኝ አድማጮቻችን። እንግዲህ ቀደም ሲል እንደገለጽነው ዶክተር ድረጀ ዘለቀን አየር ላይ ናቸው። በአዲስ አበባ ዩኒቨርሲቲ የህግና የትምህርት ክፍል ተባባሪ ፕሮፌሰር ናቸው። እንዲሁም ሰሞኑን በነጻው ዩትመንረክ ላይ ሲዩም ተሾመ አቅርባቸው ነበርና በሶሻል ሚዲያ ከፍተኛ የሆነ ተመልካች ያገኘ ነው። ብዙ ሰዎች የሳቸው ንግግር በመስማት ብዙ አስተያየቶችን ሲሰጡ ነበርና ያነሷቸው ኢሹዎች እስከዛሬ ኢትዮጵያ ውስጥ ትንሽ ከተለመደው እይታ ውጪ ነው። በጣም ገንቢ የሆነ አስተያየት ሊሰጡት እይታቸውም እጅግ በጣም አስገራሚ ነውና ዛሬ በኢትዮጵያ ድምጽ ሬዲዮ ላይ ተገኝተው ሐሳባቸውን እንዲገልጹ ከአህመድ ጋር ውይይት ያደርጋሉና ይሄን ዝግጅት በቀጥታ ተመልከቱ።
ጠናስትልኝ ዶክተር ደረጀ ዘለቀ በቅድሚያ በድጋሚ በጣም እጅግ በጣም አመሰግናለሁ በዚህ አጭር ጊዜ ውስጥ ለዚህ ውይይት ፈቃደኛ በመሆኑ። በቀጥታ ወደ ጥያቄ ልግባ። ብዙ አንገብጋቢ ጥያቄዎች ከርሶ መልስ የምንጠብቀውና ለህዝብ የሚያስተላልፉን መልእክት አለና ወደዛ ልግባ። ዶክተር ደረጀ ኢትዮጵያ ውስጥ በመካሄድ ያለውን የለውጥ ሂደት በመጀመሪያው አካባቢ በውጭም በውስጥም ያለው ኢትዮጵያዊ ሆ ብሎ በሙሉ ያልደገፈውን ያህል አሁን የደገፈውን ያህል አሁን አንዳንድ ታዛቢዎች እንደሚሉት አደጋን አንጃቡበታል ሲሉ ይሰማሉና እርስዎ በአሁኑ ጊዜ ያለውን የለውጡ ሂደት እንዴት ያዩታል? ጌታዬ
አመሰግናለሁ። መጀመሪያ ስለተሰጠኝ እድል ባዘወይ ለላው ኢትዮጵያዊ ከገጠር ከዲያስፖራ ደግፎታል ያልከው በጣም ትክክለኛ እውነት ነው። በህይወቴ መንግስት ደግፌ የመጀመሪያ የወጣሁበት ሰላማዊ ሰልፍ ነበረ እና ከ16 እኔም አብዮት አደባባይ ነበርኩኝ። እስከዛ ድረስ ነው የህዝብ ይሁንታና ቅቡልነት አግኝቶ የነበረው የለውጥ ኃይሉ። ከዛ በኋላ ግን አንድ አመት ባልሞላ ጊዜ ውስጥ እጅግ በሚያሳዝንና በሚያሳቅቅ ሁኔታ የለውጡ መስመርና ዘላቂ አላማ በህወሓት እግር የኦሮሞን ዘውግ የበላይነትና ገዥነት ለመትከል ያለመ እንደሚመስል ከበቂ በላይ ተጨባጭ ምክንያቶችን በማየታችን ብዙ ሰው የሚያስተውል ሰው አሁንም ፍቅር አይኑን ያልዳረደው ሰው ይህ ስርዓት አላማውና እርምጃው የህወሓትን ሄጀሞኒ በኦሮሞ ሄጀሞኒ መተካት እንደሆነ ማየት ችሏል። ብዙ ሰው አዝኗል። ብዙ ሰው ተደናግጧል። ከዚህም የተነሳ ከታዩ የሀገሪቱ አቅጣጫ በጣም በሚያስፈራ ሁኔታ ላይ ይገኛል ብዬ ነው እኔ ማምነው።
ዶክተር ምናልባት ሲናገሩት አይቼ አዳምጫለሁ ዘውይት ላይ የመለስ ዜናዊን መንግስት ሲያብጠለጥሉ ሰምቻለሁ። እንዳውም መለስ ዜናዊ ቄሳራዊ አገዛዝ ነበረው ፈላጭ ቆራጭ ነው ብቻውን ነበር የሚወስነው ብለው ነበር። ለዚህ የሚሰጡት ምክንያት አጥር አርገው ይንገሩና የዚህን ምክንያቱን ያሁኑንስ እንዴት ያውታል? እኔ የኔ ግምት ኢንስቲትዩሽናል የሆነ አሰራር የለም ባይኖት ባይነኝና እስቲ ያን ያሉበትን ቄሳር ነበር የመለስ ዜና የሚለውንና አሁን ያለውን አስተዳደር አወር እንትን አመሰ ምንድነው አወራርዱልኝ አወዳድሩልኝ።
ኦኬ የመለስ ዜናዊ ቄሳራዊነት አይ ቲንክ ለኢትዮጵያውያን ከበቂ በላይ ማስረጃዎች ያሉት ነው። ነገር ግን በተጨባጭ ላሳይህ እንዴት ቄሳር እንደነበረ በተለይ ከህወሓት ለሁለት መሰንጠቅ በኋላ ንጉሶ ነው ሲወጣ መለስ ዜናዊ ቀድሞውንም ቢሆን እሱ ነበር የስርዓቱ ዋነኛ ሞተር። የድርጅቱን ኋላ ታሪክ ብታይ እየገደሉን እያስገደሉ እነሱን በአስተፋፈግም ሆነ በቅቡልነት የሚገዳደሩ እያጠዱ የመጡበት ሂደት ነው። ግን ወሳኝ የመለስ ዜናዊ እውነተኛ ቄሳራዊ ማንነት የተገለጠው ህወሓት ለውጥ ከተሰነጠቀች በኋላ የትግል አጋሮቹ ምናልባትም በጦር ሜዳ ገድል ከሱ እጅግ የላቀ አስተዋጽኦ የነበራቸውን እነትዬን እንዳይሸጡ እንዳይለወጡ አድርጎ በፓብሊክ ቴሌቪዥን እና ሬዲዮ የበሰበሱ የበከቱ እያለ በነውር ቋንቋ እነሱን ፖለቲካዊ ጭፋር ውስጥ ከከተተ በኋላ ፍጹም ፍጹም ሜሮ ነው እንደሚሆነው። ቄሳሮች ሁሉ አንድ አይነት አይደለም። ከቄሳርም ቄሳር አለ። ሜሮ ነው የነበረው መለስ ዜናዊ። የፈለገውን የሚያርድ የፈለገውን የሚያነግስ ሰው ነው የሆነው። ከዛ በኋላ ህወሓት የሚባለውን ፓርቲ እንደ ፓርቲ ህልውና አክትሞ መለስ ዜናዊና የእርሱን ፈቃድ አቤት ወዴት እያሉ የሚከተሉ የፍጹም ባሪያ የሆኑ ፖለቲከኞችን ፓርቲ አድርጎታል። የኢትዮጵያ ፖለቲክስ ተንድ አውት ቱ ቢ አን አብሶሉትሊ ዋን ማን ሾው ነው የሆነው ከዛ በኋላ። ስለዚህ የመለስ ዜናዊ ቄሳራዊነት ከዛ በኋላ ያው ሁለት አይኑ ያለማረኝን አባረራለሁ እያለ ነው እኮ የተናገረው ለዓለም። ዴሞክራሲ እያለ ላንቆለፋፍረሰው ዓለም የአይናቸው ቀለም ያለማረኝን አባረራለሁ። ይሄ ማለት ኢሚግሬሽን ኤትኒክ ክሊንዚንግ ማድረግ እችላለሁ እስኪል ድረስ ይፎገል ላይ ነበረ። ቴዲቱ እስከ እኔ ግን አማኝ ሰው ነኝ። ቴዲቱ እስከ እግዚአብሔር ማደሪያ ስለደረሰ ይመስለኛል በቅጥለት ከዚህ ዓለም እንዲሸጋገር የሆነው እስከዛ ድረስ ብዬ ነው ማምነው። እና ለቄሳራዊነቱ ለክፋቱና ለነውረኛነቱ ምንም አምታያ የሌለው ጉድ ነበር መለስ ዜናዊ። አሁን ያለው ስርዓት ምንድን ነው የሚለውን ለማየት ደግሞ መሰረታዊ የዚህ ስርዓት ችግር የለውጥ ኃይል የሚባሉት ዋነኛ አክተሮች ሰልፍ የወጣንላቸው ተስፋ ያደረግንባቸው የኋላ ታሪካቸውን ብትመለከት በዚህ አራጅና ገዳይ ስርዓት ውስጥ ታማኝ ተላላኪዎች፣ ታማኝ ካድሬዎች፣ ታማኝ ደራሲዎች፣ ታማኝ ገዳዮች የነበሩ ሰዎች ናቸው። ኢንክሉዲንግ ፕራይም ሚኒስተር አብይ ሂምሰልፍ ይህንን ሊክዱ አይችልም። ነገር ግን የኢትዮጵያ ሕዝብ ካለው የወደፊት ተስፋ ይቅርባይነቱን ያለፈ ወደን ላይ ተቸክሎ ደግሞ ያንን ማሰላሰልም ስለማያራምድ ያንን ሁሉ ትቶ በመጀመሪያ ቀን ስፒቹ ተማርኮ አምኖት ተከተለው። ነገር ግን አየህ ተፈጥሮውን ሊቀይር አይችልም። ስርዓቱ ተፈጥሮውን ሊቀይር አይችልም። የፓርቲ ፕሮግራም አልተቀየረም። የሰው ጋር ደረጃ ቤት አልተቀየረም። ህገ መንግስት የሚለው የፖሊሲ ዶክመንት አይነካም ብሏል። ጅራቱኑ ብሎ ወያኔ ያስከብር የነበረውን መሰረታዊ ሎ ኤንድ ኦርደር ፋንዳሜንታል ሎ ኤንድ ኦርደር የማስከበር ስራው ሁሉ እርግፍ አድርጎ ትቶ አገር ማስጌጥ፣ ከተማ ማስዋብ፣ ጎረቤት ማስታረቅ እዛ ላይ ነው ቢዚ የሆነው ሰውየው። ስለዚህ በእርግጠኛነት ዝም ብሎ ለሚያስተውል ሰው የዚህ ቡድን የለውጥ ኃይል የሚባለው ቡድን አላማ ትግሬ ሲዘውረው የነበረውን የግፍና የዘረፋ መንኮራኩር ኦሮሞና ኦፒዲዮ ይዞት እንዲዘውረው የማድረግ አላማ ነው። ይህንን ለማየት የሚችል ሁሉ ያየዋል። ማየት ያካታቸው አሁንም ለፍቅር የወደቁ አሁንም በአድርጋዊነት የዚህ አዲስ ስርዓት ተጠቃሚዎች እንሆናለን ብለው ያመኑና ከተስፋ መቁረጣቸው የተነሳ አንድ አመት ሳይሞላ በዚህ ደረጃ አይክደንም ብለው ያመኑ የዋሃን ብቻ ናቸው። ለሚያስተውል ሰው ትንትቡ ብሎ ወጥቷል የአዲሱ ስርዓት አካሄድ።
ዶክተር ይህንን ሁሉ ሲሉ ዶክተር አብይን በመጀመሪያው አካባቢ እርሶም ደግፈዋል፣ ብዙ ኢትዮጵያዊ ደግፈዋል። ይሄም ሬዲዮ ከመጠን በላይ ተስፋ ጥሎ ደግፎ ነበር። እርሶ ግን ይሄንን አይነት እንዴት ነው አውትራይት የሆነ አቋም ስቷል ሲሉ ምንድነው የሚጠቅሱት? ከተማ በማስዋቡ ነው? አንዳንድ ቆንጆ ቃላቶች ስለ ኢትዮጵያ በመናገሩ ነው? ወይስ ኮንክሪትሊ ምንድነው እርሶ ይሄ ተስፋችን እየጨለመ ነው ያሉበት?
አሁን ያልካቸው ነገሮች በጣም ቅርንጫፍ ጉዳዮች ናቸው። እኔ ከተማው ቢዛብ የሚቸገር የሚከፋው ተው ያለ አይመስለኝም። ለምሳሌ አንድ ሰው ሁሉ እንጂ ከተማው መዋቡን ማን ይቃላል? መሰረታዊ እኔ በጣም በጣም የለውጥ ኃይልን በጥርጣሬ ላየው እና አደጋ ነው ብዬ እንድፈርጀው ያደረገኝ ህግና ስርዓት የማስከበር የማንንም መንግስት መሰረታዊ ግዴታ እርግፍ አድርጎ የተዋል። ብሮይ ኩቶ በገጀራና በድንጋይ ሲገደል ፖሊሶች ቆመዋል ያሉ አታሪ አምስኪን ልጅ ተገብቶ ሲሰቀል እኮ ፖሊሶች ነበሩ በቦታው። ኦነግ በኦሮሚያ ክልሎች ባንኮችን ለቁጥር በሚያፈቅድ ደረጃ ሲዘርፍ ሚሊዮን የገዜው ነዋሪዎች ተጠርበው ሲባረሩ መንግስት እኮ ነበረ። አምባገነንም መንግስት ቢሆኑ እንኳን መሰረታዊ ግዴታው ህግና ስርዓትን ማስከበር ነው። ፋንዳሜንታል ሎ ኤንድ ኦርደር በማስከበር ረገድ ወይ ሆነ ብሎ አገሩን በቀውስ እንዲከተው ስለፈለገ አለበለዚያም የኔ ዘመዶች ካልተነኩ ጉዳይ አይደለም በሚል አቋም ላይ መገኘቱ ትልቁ ይህንን የለውጥን ኃይል እንደ አደገኛ ኃይል እንድቆጥረው ያስገደለኝ እሱ ነው። ሌሎቹ ትርፍ አትርፍ ናቸው። ግን ሌላኛው ከዚህ ከከተማ ማስዋብ ጋር የሚያያዘው ምንድን ነው ፕራዮሪቲያቸው? እንግዲህ ኢትዮጵያ እንደምታውቀው እጅግ በጣም ድሃ ሀገር ናት። በጣም በጣም ብዙ አንገብጋቢ ችግሮች ነው ያሏት። ስለዚህ በተገኘው ጥቂት ቅሪት ምንድን ነው መስራት የሚገባል? በተፈናቀሉ 3 ሚሊዮን ሰዎች መጠለያ መስራት ይሻላል ወይስ በ29 ቢሊዮን ብር አዲስ አበባን ማስዋብ? በፈረቃ ነው አሁን መብራት የምናገኘው እኛ አዲስ አበባ ጨምሮ። አንድ ቀን አለ አንድ ቀን የለም። እንደዚህ የፈረቃ ፓወር ነው የምናገኘው። ፓወር ፕሮብለምን ፊክስ ማድረግ ይሻላል ወይስ ከተማ ማስዋብ ነው የሚሻለው? እጅግ በጣም ቬሪ ዊርድ ሴንስ ኦፍ ፕራዮሪቲ ያለው የቱን ማስቀደሙትን ማከተል እንዳለበት ፈጽሞ ግራ የሚያጋባ በታይታና በፕሮፓጋንዳ በመውድ ዘመቻ የተጠመደ ስራ ስለሆነ ነው። ይሄ ደግሞ የሚደረገው ኤሌቬት ዘ ፕራይም ሚኒስተር ኢንቱ ፕሪስትሁድ ወይም የሆነ ኪንግ ቀደማ አይነት ስላሴ እንኳን በዛ ደረጃ የፐርሶናሊቲ ካልት ኦብሴሽን አላየውባቸውም በቃ። ስለዚህ እንደዚህ ሂዝ ማኔጂንግ የ ካንትሪ ኢን ቢግ ክራይሲስ ግን ሂዝ አክቲንግ ላይክ አ ፕሪንስ። ይሄ ነው እኔ በጣም የሚያስደነግጠኝና የለውጥ ኃይሉ ምንም ተስፋ የሚሰጥ ኃይል አይደለም እንግዲህ ገባኝ። እነዚህ ነገሮች ናቸው። ፕራዮሪቲ ሴንስ ኦፍ ፕራዮሪቲ የሚባል የለውም። 3 ሚሊዮን ሰው በተፈናቀለበት ሀገር መጠለያ እንደመስራት አዲስ አበባ መርከቦች ምናምን የሚንሸራሸሩባት የቱሪስት ከተማ አደርጋለሁ ብሎ የሚገደፍን ሰው ስታየው አይ ሲል ጤንነቱን ወይም ቅንነቱን መጠርጠር አለብህ።
ዶክተር እርሶ ያሉት እንዳለ ሆኖ ምናልባት የዶክተር አብይ ኢንስቲትዩሽናላይዝ አለማድረጋቸው ገና የጊዜ ጉዳይ ከመሆን አንፃር፣ ሁለተኛ ደግሞ የኃይላቸው አለመጠንከር ሊሆን ይችላል ብሎ መገመት አይቻልም?
ኢንስቲትዩሽናላይዝ የምትለው ምንድን ነው? የኛ ሀገር ችግር እኮ ኢንስቲትዩሽን አለመኖር ሳይሆን ኢንስቲትዩሽኖች በፓርቲ መዋቅር የተተለከቡ መሆናቸው። በእያንዳንዱ ፓብሊክ ኤንድ ሲቪል አድሚኒስትሬሽን ፓራላል የፓርቲ ስትራክቸር አለ። አንድን አምስት ስለሚባለው ጭርነት አታውቁም እናንተ ውጭ ሀገር ያላችሁ ሰዎች? የሰፈር ድሮች ሳይቀሩ በፓርቲ የተጠረነፉ ናቸው። የኢንስቲትዩሽን ችግር አይደለም። ሁለተኛ የኃይላቸው መዳከም ማለት ምን ማለት ነው? ኮማንደር ኢንቺፍ ኦፍ የአርሚድ ፎርስስ ነው። መከላከያ ሰራዊቱን ያዛል። በሙሉ ወሳኝ የመከላከያ ቦታዎችን በኦሮሞ አስይዟል። አዲስ አበባ ላይ የተቃወሙ ሰዎችን ገሏል። 1000ዎችን አጥፎ ማጎራከብ አስቀምጧል። ኃይሉም ያንሰው ኦሮሚያ ሲሆን ነው። ኃይል አነሰው ለምን አይልም? ያም ከሆነ ምክንያቱ ኃይል ስላጣሁኝ ማስቆም አልቻልኩም ለምን አይልም? ኃይል አላነሰውም። ዛሬም ማፈር መግደል እንደምችል አሳይቶናል እኛ አዲስ አበባ ላይ ብንኖረው። ስለዚህ አገር እየመሩ የኮማንደር ኢንቺፍ ኦፍ የአርምድ ፎርስስ ሆኖ መከላከያና የደህንነትን መዋቅር እያዘዘ ኃይል የለኝም ማለት ማንም አይሰማውም። ኃይል ከሌለው ዞር ይበለው፣ ኃይል ያለው ደግሞ አገሩን ያዝ። ኃይል ማለት በህግና በስርዓት ማስተዳደር የሚችልና በዛ ፈቃደኛ የሆነ ሰው። አብይም ከሚወዱ ሰዎች ጋር ሪዝነብል የሆነ ዲቤቶች መግባት በጣም አስቸጋሪ ነው።
ለምን
አንተም እንደዛው የምትወደውና ጥሩ ነገር አድርጓል ካልክ ዊክ ዊካኖት አርጊው ሲቪል ዲስኮርስ ሊኖረን አይችልም።
ዶክተር ብዙውን ጊዜ ስልጣን ላይ የተቀመጠ ኃይል ስህተት ሲሰራ ዝም ብለን አሳልፈን ልክ ስልጣን ሲለቅ እንወርድበታለን አሁንም እንደገና ሌላ አዲስ ስልጣን የመጣ ሰው ወይንም ኃይል ያንኑ ከዚህ በፊት ከስልጣን ሲወርድ መስደብ የጀመረውን በስተቱ ምክንያት የተሰደብነውን ኃይል ስተት ሲሰራ ዝም ብለን ማለፍ እንወዳለን ከምን የመጣ ነው አሁን አንዳንድ ሚዲያዎችን ኢትዮጵያ ውስጥ ያሉት ነጻ ጋዜጠኞች የሚባሉትን ሰማለሁ ወያኔ በስልጣን ላይ ያለ ወንጀል ሲሰራ ዝም ያሉ አሁን ከወረደ በኋላ የወያኔን ወንጀል ይዘረዝራሉ by the same token አሁን ስልጣን ላይ የወጣው ኃይል the same ስተት ሲሰራ ያንን ዝም የሚሉ መታዘብ ጀምረያለሁ ይሄ ነገር ከምን የመጣ ይመስሎታል አድርባይነት ነው ካሉኝ ደግሞ በhuman nature በተለይ በኢትዮጵያኖች human nature ውስጥ ያለ ተፈጥሯዊ ግዴታ ነው ይሄ ምንድነው አድርባይነት ለምንድነው እንደዚህ የሚሆነው ሁልጊዜ የወደቀን ነው አታክ ምናረገው ስልጣን ላይ ያለውን አነካም
አድርባይነት ብሎ መደንደም በጣም አስቸጋሪ ነው ምክንያቱም አንድ ጥያቄ ልጠይቀው ለዚህ መልስ እንዲሆን ወያኔ በስልጣን ላይ ያለ የተናገሩ ሰዎች የት አሉ ብዙዎቹ ከመሬት በታች ናቸው ሞተዋል ብዙዎቹ አካላቸው ጎድሎ አሉ አራቶች መንግስታት ናቸው ስለዚህ ወያኔ ስልጣን ላይ ያለ ተናገር ማለት ታረድ ማለት ነው ሰርቫይቫል ነው መንግስትን ተናገረ በየት መኖር የማይቻልበት አገር እኮ ነው አንተ ለምትኖርበት በአውሮፓ የኮንክሪቲታይዝ የሚደረግ ኖቦዲ ካም ሊበርቲን የሚያነሳልፍ የሚነካ የለም ስለዚህ በመህረት የለሽ አምባገነኖች ስለየኖርክ ሰው ለምን አልተናገረም ብሎ ማለት እጅግ በጣም ተጨባጭ ሁኔታ አለማገናዘብ ነው የተለያዩ የፓርቲውን አንተ ተብሎ ሰው የሚታሰርበት እኮ የኮሚኮች ሀገር እኮ ነው ኢትዮጵያ ስለዚህ ያ ሰው በላ ስርዓት እንኳን ተናግረህ ሳትናገር ተጠራጥሮ የሚገድል የሚያስር በዘርህ በአተሳሰብህ በማህበራዊ መሰረትህ ሰልሎ ስህተት ፈልጎ የሚገድል ስርዓት ባለበት ለምን አልተናገራችሁም ብሎ ማለት ለተቀማጭ ሆኖ ይቅርቡ ነው ይባላል ፍሪ ሶሳይቲ እንዳለንም ማወቅ ያስፈልጋል ሰው በመናገሩ ሞቷል ሰው የተለየ ሀሳብ በማራመዱ አካሉ ጎድሏል ተናገሩ ማለት ሞቱ ታተሩ ተገደሉ ማለት ነው እንግዲህ በጣም ተጨባጭ ነው የኢትዮጵያ ሁኔታ ያላገናዘበ በዚህ ሁኔታው ለመናገር በተወሰነ ደረጃ የሚችሉ ነገር ግን በአድርባይነት አፋቸውን ይገቡ አሉ ነገር ግን ለአብዛኛው ሰው መናገር ማለት መሞት ማለት ነው መናገር ማለት ከስራ መባረር ማለት ነው መናገር ማለት ጥፍር መነቀል ማለት ነው ስለዚህ ለምን አትናገሩ ማለት ምን ማለት ነው ለዚህ ትክክል አይደለም አድርባይነት የሚለው ማይገልጸውም አረመኔያዊ አምባገነን ፍርሃቶች ስላሉ የሰው ምርጫ አፉን ዘግቶ መኖር አለበለዚያም ከሀገሩ ተሰደው በነፃነት የሚኖርበት አካባቢ ሲገኝ መናገር ነው ሌላ ምርጫ አልነበረው መስሎ ስለዚህ በቅንጦት እንደሚኖር ህዝብ አምባገነኖች ያበላሹ ለምን አትናገሩም ብሎ መጠየቅ ትክክል አይደለም ምክንያቱም የጠየቁ በህይወት የሉም ዛሬ
ዶክተር ቅድም ሲያስረዱ ስለ አዲስ አበባም ነካ አርገው አልፈው ነበር እስቲ ወደ አዲስ አበባ ልውሰዶት የአዲስ አበባን ሁኔታ እንዴት ያውታል ባልደራስ አዲስ አበባ ውስጥ እስክንድር ነጋ የአዲስ አበባን ነዋሪዎች ጥያቄ ያነሳ ኃይለኛ ተቃውሞ ከመንግስት በኩል አካባቢ እንደሚደርስበት እየሰማን ነው ምንድነው መንስኤው ታሪካዊ እንትኑን ሰምተን ምንም ማረጋገጫ ማግኘት አልቻልንም የኦሮሚያ ነች አዲስ አበባ የሚለውን እንግዲህ እንዳዳመጥነው ከሆነ ከ16ኛው ክፍለ ዘመን በፊት እንደውም የኦሮሚያ አካባቢ ሰው በዛ አካባቢ ላይ ነበርና ከ16ኛው ክፍለ ዘመን ላይ በሶስት በኩል የገዳ ከባሌ ተነስተው ወደ አዲስ አበባ እንደዘመቱ ነው የሚያሳየው ለምንድነው ታዲያ ይሄንን የኛ ነው ብለው የሚሉትና ምንድነው ደግሞ መንግስትም በዚህ ጥያቄ ላይ እስክንድር ነጋን እንደዋና ጣላት አርጎ ያዘበት እርሶ ይሄንን እንዴት ያውታል የሚያውቁት ነገር አለ
የአዲስ አበባን ጥያቄ ለመመለስ ወደ ኋላ ወደ ታሪክ መሄድ የለብንም።
ኦኬ።
በመጀመሪያ ወደ ታሪክ የሚሄደው በሁለት ሀገሮች መካከል የግዛት ይገባኛል ጥያቄ ሲነሳ ነው እንጂ ባልፈረሰ ሀገር ውስጥ የኔ ነው የኛ ነው የሚባል ነገር መነሳት አልነበረበትም። ወያኔ በተከለው የዘር ፖለቲካ ምክንያት በዚህ ነው ይሄ የኔ ነው የእናንተ ነው የምንባባለው። ይሄንን የምንባባለው ለምንድን ነው? ወያኔ ያደረጋቸው ህገ መንግስት መሰረት አሁን ያሉት ክልሎች ኢትዮጵያ ትበታተን ዓለም አቀፍ ድንበራቸው የሚሆነው ያው የክልል ድንበር ነው። ስለዚህ መፈረሳ ይቀርም ያንደር ሲፈርትም ይዘን የምንሄደውን ቦታና አስፋ በሚል ነው ግድግድ የተነሳው። ነገር ግን አዲስ አበባ እንዳለበትነት ጥያቄ ለመመርመር በታሪክ ወደ ኋላ መሄድ የለብንም። የራሱን የወያኔን ህገ መንግስት ገልጸን ሳነበው አንቀጽ 49(1) ላይ የፌደራሉ ዋና ከተማ አዲስ አበባ ነው ብሎ በግልጽ ነው የሚናገረው። አዲስ አበባ የኦሮሚያ በፍጹም እንዳልሆነች ራሱ የወያኔ ህገ መንግስት ይናገራል። ነገር ግን አገሩ ሊፈርስ ስለሆነ አገሩ ሲፈርስ የሚይዛቸው ልክ ፍልስጤማውያንና እስራኤል በኢየሩሳሌም እንደሚራኮቡት ማለት ነው የኦሮሞ ብሔርተኛ ጽንፈኞችን የነገሪቱ አዲስቱ ኦሮሚያ ዋና ከተማ አዲስ አበባ አለባት። ስንትኔ ነው የሚሉት እነሱ አዲስ አበባ ብለው እንኳን ቢጠሩ ፈቃደኞች አይደለም። ህገ መንግስቱ አዲስ አበባ እያለ ጠቅላይ ሚኒስትሩን ጨምሮ አዲስ አበባ የሚል ቃል ካፉ አይወጣም። ስለዚህ አዲስ አበባን ይዘን እንሄዳለን እንደምን ትርክ ነው እየተረባረቡ ያሉት። እንደምታውቀው ደግሞ በኢትዮጵያ በፖለቲካም ሆነ በኢኮኖሚ እንቅስቃሴ ውስጥ ቁልፍ የምትባለው ቦታ አዲስ አበባ ናት። ስለዚህ አዲስ አበባን የተቆጣጠረ መላውን ኢትዮጵያ መቆጣጠር አያቅተውም የሚል ሁለተኛ ምክንያት አላቸው። ሶስተኛው በጀዋር የሚራመደው እና አብይና ለማም በድብቅ የሚደግፉት የታላቋ ኦሮሚያ ሪፐብሊክ ግዛት ነው። ከቦረና እስከ ወሎ የሚደርሰውን ድንበር ለመጠቅለል አዲስ አበባን መጠቅለል አስፈላጊ ነው። ለዚህ ነው የሚረባረቡት። አየህ፣ ባንክ የሚዘርፉትን ዝም ብሎ በምርጫ የራሳችንን እኛ የምንፈልጋቸውን ሰዎች ስልጣን እናስይዛለን ያለውን እስክንድር ነጋንና ባልደራስን ልክ እንዳንድ የሽብር ቡድን ቆጥሮ እዋጋለው ጦርነት ነው የምገባው ምን እያለ የሚያዋክባቸው ለዚህ ነው። ባንክ ዘራፊዎችን ግን እንታረቅ እያለ ሽማግሌ ይልካል። ስለዚህ አላማው ይሄ ነው። የአዲስ አበባ ጉዳይ ይሄ ነው።
ዶክተር፣ አንድ የስራ ጓደኛ እዚህ ሬዲዮን ውስጥ አጠር ያለ ጥያቄ ወረውርልዎታል። ቀጥል።
አመሰግናለሁ። የኔ ጥያቄ ምንድን ነው እንግዲህ ምልክቶቹ አሉ ፎርካስት የሚያደርጉት እርሶ በዚህ ነገሮች በዚህ ከቀጠሉ ፎርካስት የሚያደርጉት ምንድነው? በዛ ላይ ደግሞ ሶሉሽኑ ምንድነው? ዞሮ ዞሮ ዋናው ወደ መፍትሄና what is the solution for all this political crisis ምን የትኛው ነው እንደ መፍትሄ ሐሳብ አድርገው እርሶ የሚያቀርቡት ምንን ነው? አመሰግናለሁ።
ኦኬ። የሚታየኝ አደጋ የለውጥ ኃይሉ ከዚህ አደገኛ አዝማሚያ ማለት ወያኔ ገብቶ ለአሁን ተራው የኛ ነው ከሚለው አጥፊና አደገኛ አጀንዳ ካልተመለሰ እና እግዚአብሔር ካልጠበቀን ኢትዮጵያ እጅግ በጣም በጣም በአደገኛ ቀውስ አፋፍ ላይ ትገኛለች። የሚያስፈራኝ ይሄ ነው። መውጫው ምንድን ነው? መውጫው ይህንን የዘር ፖለቲካ ወደፊት ኢትዮጵያ ስትበታተን የሚኖሩትን ዓለም አቀፍ ድንበሮች ከልሎ የተቋቋመውን የድንበር ስትራክቸር ዞር አድርጎ በዜግነት ፖለቲካ ላይ የተመሰረተ የሁሉንም ኢትዮጵያውያን የቋንቋ የባህል መብት ያከበረ ትልቅ ሊበራል የሆነ ፖለቲካል ዲስፐንሴሽን ማምጣት። ለዚህ ደግሞ የአንድነት ኃይል ነን ሊበራል ነን እያሉ የሚሉት በሙሉ የአብይ አጃቢና የቤተ መንግስት አጫፋሪ ከመሆን አገሪቷ አደጋ ውስጥ ከመግባቷ በፊት ወደዚህ እንድንሸጋገር ከፍተኛ የሆነ ተጽዕኖ ማሳደር ከፍተኛ የሆነ ትግል ማድረግ ነው። አለበለዚያ ተያይዘን ወደ ጥልቁ እንዳንወርድ ከፍተኛ ስጋት አለኝ።
ፕሮፌሰር፣ ያንን ውይይት ከስዩም ነው ውይይት ሲያደርጉ ካዳመጥኩት ውስጥ በአሁኑ ጊዜ ራሽናል የሆኑ ሰዎች እንኳን ሃምብል ክሪቲሲዝም ለመስጠት አይደፍሩም አይፈልጉም ይላሉ። ሌላው ደግሞ ፖለቲካል ኦፖርቹኒዝም ጣፈር ደርሷል አጎብጉበው አሰፍስፈው ያሉ ለመብላት ብቻ የተሰበሰቡ ኃይሎች አሉ ብሏል። እስቲ ይሄንን ኤላቦሬት ያርጉልን እነዚህ ሁለቱን አባባሎቱን።
እውነት ነው እኮ አሁን እኮ ኢቭን በአካዳሚክ ሰርክል እኮ አብይን መንግስት የሚጠች ነገር መናገር አይቻልም። በጣም ከባድ ነው። ሌላኛው ደግሞ ወያኔን ለመፋለም የሞቀ ህይወታቸውን ኑሯቸውን ጥለው ጫካ የገቡ ሰዎች ሳይቀር ሰው ሲገደል ይሄ ለምን ይሆናል የማለት እንኳን ድፍረት አጠው ቄቱም ዝም መጽሐፉም ዝም እንደሚል አገር እኮ ችጭ ብሎ እኮ ነው ያለው። ይህ ማለት ነው በቃ ህይወታቸውን ለመስጠት ለሀገር መራነት ወያኔን ለመዋጋት ጫካ እስከ መውረድ ድረስ ርቀት የሄዱ ሰዎች ዛሬ ቤተ መንግስት ገብተው ችጭ ሰው ለምን ይሞታል ለምን ይፈናቀላል ይሄ የወያኔን መንገድ የሚከተል አዝማሚያ ለሀገር አይጠቅም ብሎ ትንሽ ቃል የመናገር ገፍ አጥተው ተድበቱ ሰው በየቤተ መንግስቱ በየጊዜው ግብዣና ምናምን ላይ መገኘት ሆኗል ቁም ነገሩ። ያን ማለት ነው። በጣም በጣም ተስፋ በሚያስቆርጥ ሁኔታ ውስጥ ነው ያለው። የአድርባይነቱ ሌቭል ልነግርህ አልችልም ያለው። ያን ማለት ነው። በጣም በጣም በሚያሳዝን ሁኔታ ምናልባት ስለማታዩት ከርቀት እውነታውን መረዳት ያቅታችኋል እንጂ ወያኔን በለቅ ተጋድለን እንዲሆኑ እንወጣለን እንጂ በዚህ ውርደቱ አንኖርም ብለው የቆረጡ ሰዎች ሳይቀሩ አፋቸው ተሸብቦ እንቅ የነበሩት ትንታ ጋዜጠኞች አድርሃዊነት አፋቸውን ይዟቸው የሚያውቁትን ለመናገር እያቃታቸው ሲንገታገቱ ስታይ በዚህ በላይ ምን አሳዛኝ ሁኔታ አለ? ያንን ለማለት ፈልጌ ነው አድርባይነቱ ጠፈር ደርሷል ያልኩት።
ፕሮፌሰር፣ እነዚህ አድርባይነቱ ጠፈር ደርሷል ያሏቸውም ራሽናል የሆኑ ሰዎች እንኳን ሀምብል የሆነ ክሪቲሲዝም መስጠት አይደፍሩም አይፈልጉም ያሏቸው ምንድነው እንደዚህ ያደረጋቸው? ምን ይመስሎታል? ኦፍ ኮርስ ሳይኮሎጂስት አይደሉም ይሄግ ሰው ነው ግን እንደው እዛው አካባቢ ስለሆኑ ምንድን ይመስሎታል ለዚህ ያደረሳቸው? ይሄውን ሃይፖቴሲስ ካለ
ይሄ እና አድርባይነት በወፈን መልኩ ባለፈው 24 ዓመታት የኢትዮጵያ ኢንተሌክቹዋልስ የኢትዮጵያ ምሁራን በወያኔ የደረሰባቸው ውርደት ውጤት ነው። ባለፈው 24 ዓመታት ሰርቆን ቢሆን ገንዘብ ማግኘት ቢዝነስ መጥራት እየተባለ የሰው ሁሉ ህልም የወጣት ልጆች ሁሉ ህልም በአጭር ጊዜ ውስጥ በዘረፋም ይሁን በወንጀል ገንዘብ ሰብስቦ ባለጠጋ ሆኖ የተግማማ ችልዚ የሆነ ህይወትን መምራት የሁሉ ሰው ህልም ሆኗል። ስለዚህ ወያኔ ህብረተሰቡን አዋርዶ በጥልቅ የሞራልና የስነ ምግባር አዘቅት ውስጥ ስለከተተው ዛሬ we are moving like pigs የሞራልና የስነ ምግባር አሳሞች ናቸው የሚለከመሱት በኢትዮጵያ ፖለቲካ መድረክ። ይሄ ነው ምክንያቱ በዋነኛነት ወያኔ አገሩንና ህዝቡን በተለይም ደግሞ ምሁራኑን ወደ ጥልቅ የውርደትና የአድርባይነት መጠናቅ ስለከተታቸው ከዛ ለመውጣትና ፈው ስለማግኘት ጊዜ በጣም ስለሚፈልግ ፈቃደኝነትም ስለሚጠይቅ በዛ 27 ዓመት በኖሩበት ለመኖር የሚፈልጉ ከፍተኛ የተጨማለቀ ህይወት የለመዱ ሰላም መኖር የማይችሉ አዲሱ መንግስት ሲመጣ ከሱ ጋር ያንን የቀደመ ኑሮ ለመኖር ስለመረጡ ነው። ስለዚህ ዋነኛው ማህበራዊ ምንጩ እንደ ህዝብ እንደ ሀገር ወያኔ የተወረወርንበት የሞራልና የስነ ምግባር አዘቅት ነው። ለዚህ ምክንያት የሆነው ሰው ሀገር እንዲጠፋ ያደረገው ማለት ነው።
ዶክተር፣ እነዚህ እንግዲህ ከዚህ በፊትም እንዲህ አይነት ኑሮ ይኖሩ የነበሩ ናቸው ግን አሁን ሲጠቅሱልኝ ጫካ ሁሉ ወያኔን እንዲህ አይነት ኑሮ የባርነት ኑሮ ከምንኖር ይልቅ ወያኔን በመሳሪያም ቢሆን ተፋልመን ለውጥ እናመጣለን ያሉ ሰዎችም ድርጅቶችም አሁን አብረው ይሞዳሉ ብለውኛል። የነዚህኞቹ ምክንያት ምንድነው? ባለፈውም አድርባ ያልነበሩት አሁን አድርባ የሆኑበት ምክንያት ምንድነው? ጌታዬ ከ ሃይፖቴሲስ
እኔ ለምን ተቀልሽ ነው? ስለዚህ ሰዎች ራሳቸውን መጠየቅ ነው የሚሻለው። እኔም ራሴው እንዴት አድርጌ ኤክስፕሌን እንደማደርገው አላውቅም። ማሰብ አለብኝ፣ ማሰላሰል አለብኝ። ምንድን ነው ምክንያቱም ይሄን አልጠበቅኩትም። አሁንም ምክንያቱ መልስ የለኝም ግን አሰላስልበታል። እንዴት ሊሆን ይችላል ብዬ አሰላስላለሁ። ከመጥረክ እንዴ እኔም እንዳድርጋለች ሊሆን ይችላል ነው ወይ ምን የተለየ ሌላ አደጋ አለ ብዬ በጣም እንዳስብ ነው ያደረገኝ። ይህ መልስ የለኝም እኔ ለዚህ። ራሳቸውን ሰዎችን መጠየቅ ነው ምክንያታቸው ምን እንደሆነ።
ጌታዬ፣ አድማጭ አለኝ። አንድ አድማጭ ፈቅዳለሁ ያዳምጡ። አድማጬ አጠር አድርገው በእንትን ኃይለ ቃል ምናምን ሳይናገሩ አጠር አድርገው ይቀጥሉ። አጭር።
እሺ፣ እንግዲህ
አጠር አድርገው ጌታዬ።
እሺ፣ አመሰግናለሁ ለድሪ ጣቢያው። በእውነቱ ነው የምለው ዛሬ ድጋሚ እንደተወለድኩ ነው የምቆጥረው። ምክንያቱም ኢትዮጵያ እንደነዚህ አይነት ምሁራኖች አታለሽ ባልነት በሰዓት እውነቱን የሚናገሩ ከዚህ ጋር እና ብሶት የገባቸው ምሁርን በማዳመጤ ላመሰግናችሁ እፈልጋለሁ። እኔ አስተያየት ለመስጠት ነው። ይህም ራዲዮ ጣቢያ እንግዲያው ላለፉት ጊዜያት በተለይ በዲያስፖራውን ኪስ ላይ ጂኖሳይድ የፈጸሙ የአንድነት ኃይልን ለኢትዮጵያ አንድነት ቆመናል እያሉ ያጭበረበሩ ምሁራኖችን በመደገፍ እውነት እንዳናገኝና የኢትዮጵያን ምሁራኖች ድምጽ በዚህ ሬዲዮ እንዳይደመቅ ተደርጎ ቆይቶ ነበር። ለዛሬው ላደረጋችሁት ላቀረባችኋቸው ምሁር ትልቅ ፍሮታ አለኝ። እናንተም በዚሁ ቀጥሉበት። ጌታን ልቦናችሁ መልሶታል። አሁንም ትግሉ መራር ነው። ሰውየው እንደነገሩን ኢትዮጵያ በመጥፎ አጣባቂኝ ሁኔታ ውስጥ ነው ያለችው። ያለምንም መወላወል ያለፈው ውስጥ የተጋረጠውን አደጋ ለመከላከል በጋራ እንቁም። ያለፉት ጊዜ የተሰሩ ስህተቶችን በጨበጣ ኪሳችንን ሲዘርፉ የነበሩ ምሁራኖች ትናንት በኢትዮጵያ የሆነች የተገነባውን ሰዓት
ያሳጠሩ ጌታ
ትግላችን ይቀጥላል።
በጣም ጥሩ ሰምተውታል ያሉትን ዶክተር
ምንም ነገር አልተመው
ኦኬ እጅግ በጣም አመስግነው ኢትዮጵያ ምሁራኗን አጣለች ብዬ ነበር ዛሬ ኢትዮጵያ ድምጽ ሬዲዮ ይሄን በማቅረቡ በጣም ደስ ብሎኛል እስከዛሬ አንድነት ኃይሎች ይያላችሁ አጭበርባሪዎችን ስታቀርቡ ነበር ወዘተ ነው ያሉን እኛን ነው ትንሽ እንደ ይወረፉን አሁን ልባችሁ ተመልሶ ስለ ኢትዮጵያ ኡነተኛ ምሁራኖችን አቀርባችሁ ወዘተ እርሶን ይሄን በማዳመጤ ዛሬ ተወለድኩ መሰለኝ ምናምን ነው ያሉት እንግዲህ እኔ የሰሙት መስሎኝ ነበር ለማንኛውም አድማጬ እንግን አንድ ኮሜንት ልስት የኢትዮጵያ ድምጽ ሬዲዮ መቼም ከዛለፉት 25 አመት እንደሰራው በሚያምንበት ነገር ማንንም ይሁን ማንንም ድርጅት ግለሰብ ለመርዳት ለመቆም ምንም ፍላጎት የለውም ይሄን እንዲያውቁ ነገም ቢሆን ጥሩ የሰራን ጥሩ ነው እንላለን መጥፎ የሰራን መጥፎ ነው እንላለን ዶክተር አብይ መጀመሪያ ላይም ተናግረዋል ዶክተር አብይ ስልጣን ላይ ሲመጡ ትክክል ነው ለውጡ ይሄዳል ብለን ተስፋ አድርገን ነበር አሁንም ምናልባት የሚል እንትናለንና ገና ሙሉ ለሙሉ እኛ አልቆረጥንም ግን ስተቶችን በመጠቆም ላይ ነው ያለነው ፕሮፌሰር ወደርሶ ልመለስ በዚህ በውይይት ላይ ስመለከት ወያኔ ክሪቲሳይዝ የሚያደርጉትን ሰዎች ምን ይል ነበር የወያኔ ደጋፊዎች ተመልከቱ ህንጻውን ተመልከቱ አስፓልቱን ተመልከቱ ባቡራስ ገብቷል አዲስ አበባ ወዘተ ይል ነበር ይሄ እንግዲህ እዳ ነው ያለብን የአመስጋኝነት እዳ አለብን ሌላው ቀርቶ ጣሊያንንም ጣዝማማርን ነው ያሉት መሰለኝ ከተሳሳት ቋርሙኝ ጣዝማማርን አፍርሶ ነው ወዳጆቻ ዘመዶቻችን ጋር ስላገናኘን ጣዝማማርን አዎ ስላገናኘን ያንን ፋሽስትን ማመስገን ሊኖርብን ነው ብለው ነበር እሱን እንደገና ከዚህ ካሁን ሁኔታ ጋራ ያብራሩልኝ ይሄንን ጣሊያንን ፋሽስቱንም ይቅርታ መጠየቅ አለብን ያሉትን
መንገድ ዘርግቻለሁ ውሃ አስገብቻለሁ ባቡር ትምህርት ቤት ከፍቻለሁ ይያረ በዚህ ክሬዲት መውሰድ አይችልም ይሄ ነውር ነው የመንግስት መደበኛ ስራ ይሄንን ማድረግ ነው ይሄንንም የሚያደርገው ደግሞ ከፊሱ አይደለም አውጥቶ የታክስፔር ማን ነው? የታክስፔር ማን? ስለዚህ በገንዘብ ይሄን አርግ ያለው ብሎ ሊመጣበቅብን አይገባም። ስለዚህ አፋል ተፈርቻ ያለው ግድብ ግድብ ያለው ፎቅ ቆልይ ያለው ይያለ አርጋኛው በኢትዮጵያ ሁኔታ ዘረፋ ነው። ለዘረፋ ሲሉ ነው የሚንድ ፕሮጀክት የሚከፍቱ። የህንጻው ባለቤቶች ራሳቸው ናቸው። ባቡሩን መንገዱን የተፈራው የልጅ ልጆቻችን ከፍለው በማይጨርሱት እዳ ነው። መልሶ ይሄንን እንደ ክሬዲት ሊቆጥርብን አይገባም። ምክንያቱም ዲጂ ዘረጉላር government function ነው ክሬዲት አይወሰድበትም እንደዛ ከሆነ ጣሊያንም መንገድ ሰርቷል ለዛም ተራራ ቦርቡሮ በተሰራ ባመቱ የሚተነቀል ሳይሆን በአንፋ 60 አመት ሙሉ ጠንቶ ይኖር እንጣ ሰርቷል ታታ ዛሬ ድረዳሉ ጣሊያን የሰራቸው ህንጻዎች ስለዚህ ሙሶሎኒን እናመስግን ማለት ነው ያየ መሰረታዊ የሆነ ፋላሲ ያለበት ክርክር ነው ወያኔዎቹ የሚከራከሩት ሌላ የሰሩት በጎ ስራ ስለሌለ ነው ሌላው ስራቸው መዝረፍ መግደል ህዝብ ማዋረድ አገር መሸጥ ነው ስለዚህ ይህን ሰርተናል የሚሉት ሲያጡ ኖርማሊ የሰሩትን አሳልፍ ሰርተናል ምን እያለ ቁሳቁስ መቁጠር ይጀምራል እና የመንግስት ስራው ታዲያ ምንድን ነው አንተ ጋዜጠኛ ነህ ዜናም ብትገላቸዋለሁ ብለህ ልትፎክር ትችላለህ እንዴ ስራ አይደለ እንዴ ስለሚከፈለው ነው የምትሰራው ስለዚህ ይሄን በዚህ ነው የተሳሳተ ክርክርና አብዛኛው የያኔ ደጋፊ የሚጠቀምበት ክርክር ስለሆነ ሰፊው ህዝብ ለዚህ ምላሽ እንዲያገኝ በማለት ነው ይሄን ክርክር ከንቱነቱን ለማሳየት ብዬ ነው ይሄን ያልኩት። ለማመስገን ከሆነ ጣሊያንን ማመስገን አለብን። ምክንያቱም ጣሊያን የራሱ ገንዘብ ነው የሰራው። ወያኔ ግን በዘረፈው በተበደረ ነው በአገር ገንዘብ ነው የሰራው። ስለዚህ ያንን ለማጋለጥ ብዬ ነው ያ ክርክር ነው በአብዛኛው ወያኔዎችና ደጋፊዎቻቸው እዩት አዲስ አበባን ቀይረናል ፎቅ በፎቅ አድርገናል ማንም ይላል ፎቁ በሙሉ የነሱ ነው ዘርፈው የሰሩት ነው መንግስትም ሆኖ ቢሰሩ መንግስት የሰራው ተብሎ ሊመሰገን አይገባም መንግስት ኃይለማርያም የባህሩን ድልድይ ሰርቷል ብዙ ትምህርት ቤት አቋቁሟል ሀገርም ከወራሪ ጠብቋል ምን ማለት ነው ታዲያ ስለዚህ መንግስት መደበኛ ስራውን የሚመሰገንበት ልዩ ስራ አድርጎ ማቅረብ አይችልም ይሄ ትክክለኛ ክርክር አይደለም ብዬ የወያኔ ጣፋሪዎች ፎቅ እየቆጠሩ አሳልፍ እየቆጠሩ አመስግን የሚሉንን አፋቸውን ለመጋት ነው ይህንን ክርክር ያነሳሁት።
ኦኬ አንድ ማረሚያ ልናገርና ወደ ጥያቄ እሄዳለሁ። የሥራ ጓደኛዬም እዚህ አንተ ያቀልኝላል። በነገራችን ላይ ማረሚያ አልኩት ኢሬሌቫንት ነው ግን እንድርሶን እንዲያውቁት ነው። እኔና የሥራ ጓደኞቼ ፕሮፌሽናል ጋዜጠኞች አይደለንም። 25 ዓመት ብንሰራም በነፃ ነው የምንሰራው። እኔ ኢኮኖሚስት ነኝ ባይ ፕሮፌሽን፣ ስራዬ መንግስት ስራ ነው እዚህ ሀገር፣ ግን በነፃ ነው የምንሰራው። ይሄን ለእርሶ ለማሳወቅ ነው። አጠር አድርገን ጥያቄን ከዛ በኋላ ቀጥላለሁ።
I'm going to go to the hospital.
I'm going to go to the hospital. በዚህ የፖለቲካ ክራይሲስ ላይ አሁን ኮሌራ ኢትዮጵያ ውስጥ ገብቷል። የመብራት የውሃ ምናምን ችግር አለ። እነዚህ ተደራራቢ ችግሮች ማለት እንደዚህ አይነት የፖሊሲ ለውጥ የማምጣት ሐሳብ አላቸው በዚህ ሰዓት ብለው ያስባሉ ወይስ ዝም ብሎ እንደዚሁ አንድ አመት አልፏል ምንም ለውጥ የለም ምርጫም ይኖራል ተብሏል ግን ምንም የሚታይ እንደዚህ በተለይ ግብርናው ላይ ያገሪቷ የገቢ ምንጭ እዙ ላይ ስለሆነ ማለት አብዛኛው ሰው የሚያወራው ኢሪሌቫንት ስለሆኑ ነገሮች በጣም سنከራከር በጣም ወሳኝ የሆኑ ነገሮችን የረሳናቸው ይመስለኛል። እርሶ ምን ይላሉ?
አጠራ አርገው ሰዓት እየደረሰብኝ ነው።
ቀይራለሁ የሚል ተፈታፈ ሲሉ ሰምቻለሁ። ምክንያቱም የፖሊሲን ተለ መቀየር አለባቸው። እኔ እርግጠኛ ነኝ መለስ ዜናዊ ወይ ቅቦ ወይ ሐሺሻ ጭፈው ጣፈው መሆን አለበት። እጅግ በጣም ኖረኛ የሆነ የውጭ ፖሊሲ ዶክመንት ነው ያለን። አንብባችሁት ከሆነ አክሰስብል ነው፣ በዌብ አክሰስብል ነው። እጅግ በጣም በጣም ኖረኛ የሆነ የውጭ ፖሊሲ ነው ያለን። አገራትን ለሰም እየጠራ እቺ ሀገር እንዲናት እቺ ሀገር እንዲያናት እቺ ሀገር ታይዳናት እቺ ሀገር ዋዳዲስ ናት እያለ የጻፈ የመጨረሻ የተዋለጀና የደንቆሮ ፎሪን ፖሊሲ ነው የተጻፈው። ስለዚህ አብይ ያንን ኖር ቶሎ ብሎ መሸፈን አለበት፣ መቀየር አለበት። አንዳንዶቹ መለጀኛ እያበሻቀጠ የሰደባቸው አገራት አሁን የአብይ ወዳጆች ሆነዋል። ስለዚህ እሱንም ቶሎ ብሎ መሸፈን ስላለበት የውጭ ጉዳይ ፖሊሲ ልንለውጥ እየተዘጋጀ ነው ብሏል። ከዛ ውጭ ግን አብይ ለማንም በማያወላዳ ግልጽ ቋንቋ ምንም አይነት የፖለቲካ ለውጥ እንደማይኖር ተናግሯል። መመሪያው አብዮታዊ ዲሞክራሲ ነው፣ የኢኮኖሚ መስመሩ የልማታዊ መንግስት መስመር ነው፣ የፌዴራሊዝም አደረጃጀቱ የዙርጌ ፌዴራሊዝም ነው። ምንም የሚቀየር ነገር የለም። ያለውን ይዘን ህወሓትን በትግሬ ከሚነዳ ኢህአዴግን በወያኔ ከሚነዳ መኪናነት በኦህዴድ ወደሚነዳ መኪናነት ቀይረን ለምርጫ እንወዳደራለን እያለ ነው። ሰውየው በግልጽ ቋንቋ ነው የተናገረው። ሰውዬ ሪሲቭ አድርጓል። እውነቱን ለመግባት ሰው ስለማይፈልግ ነው እንጂ ምንም የሚለወጥ ነገር የለም። በዚህ ሁኔታ ነው ምርጫ የምናረገው። ካሸነፉኝ ይህንን የልማታዊ መንግስት ፖሊሲ፣ የአብዮታዊ ዲሞክራሲ አሰራር፣ የኢህአዴግን የቅርነፋ ፖሊሲ አስቀጥላለሁ፣ የደቡብ ፌዴራሊዝምን አስቀጥላለሁ ብሏል። ሰውየው በግልጽ ነው የተናገረው ለሚሰማ ሰው።
ፕሮፌሰር ከኔ ጋር ነዎት? ሃሎ
ይሽ
ኦኬ። እንግዲህ
አሁን
ኦኬ፣ በጣም ቆንጆ። አንድ 10 ደቂቃ አለችኝ ልጨርስ ነው። በጣም እጅግ በጣም ባለ ሁለታዬ ነው። በዚህ ባጭር ጊዜ ውስጥ የሚመስሉትን አስተያየቱን ስላካፈሉን አንድ አድማጭ ደውለው አሁን አንድ እታችን ደውለው ደግሞ እርሶ እንደሚሉት የአዲስ አበባ ሁኔታ እንደሱ ከሆነ አዲስ አበባ ነው ያነሳችሁታችን ለምንድን ነው እስክንድር ባልደራስን አቋቁሞ ቤተሰቡንና ልጁንና ሚስቱን ጥሎ ለሀገር ብሎ በአዲስ አበባ እንትን በሚከራከርበት ጊዜ አንዳንድ ተቃዋሚነን የሚሉ እና ደግሞ ሌሎች ታዋቂ ግለሰቦችም እሱ ላይ አተኩረዋል፣ ማብጠልጠል ጀምረዋል ለምንድን ነው የሚል ጥያቄ ጠይቃለችና እርሶ የሚያውቁት ነገር ካለ ወይም ደግሞ አስተማ ምንድነው?
ግልጽ ነው። ግልጽ ነው። አሁን በኢትዮጵያ ውስጥ ዋንኛ የፖለቲካ ኃይሎች የዘወትር ፖለቲከኞች ናቸው። እኔ የጊዜ ጉዳይ ነው እንጂ እነዚህ የለየላቸው ፋሽስታዊ ቡድኖች ሆነው መውጣታቸው አይቀርም በጊዜ ሂደት። ሌላኛው በወሬ ብቻ ያለ አልፎ አልፎ ከሚሰጥ ጋዜጣዊ መግለጫ ውጪ መሬት ላይ ምንም የማይሰራ ራሱን ወንድነት ኃይል ነው ብሎ የሚጠራ ደግሞ የአድርጓይና የሆዳም ስብስብ አለ። እስክንድር በባዶ ሜዳ ስላገኙት ነው ዘንግኞቹ የሚረባረቡበት። እኔ ለግል ህይወቱን ጭምር እፈራለታለሁ። አንድ ነገር ቢሆን የሚቆምለት ማንም አለ ብዬ አላምንም። ስለዚህ የአንድነት ኃይል ነው የሰለጠነ ፖለቲካ፣ የዜግነት ፖለቲካ የሚሉት በአንድ በኩል የቤተ መንግስቱ ባለሟሎች ናቸው። አብረው ይቀመጣሉ፣ ይጋበዛሉ፣ ምን ይላሉ። በሌላ በኩል ደግሞ ሰረኞችና ፋሽስቶቹ እስክንድር ላይ ሲረባረቡ አንዲት ቃል አልተነፍስም እሱን በመደገፍ። ስለዚህ ልብ ያለ ሁኔታ ነው ያየ ነው። አሁን አድርጋይና ዘረኛው በአንድ ጎራ እስክንድርና ደጋፊዎቹ ምስኪን አዲስ አበባ እና የኢትዮጵያ ዜግነት ተሟጋቾች ብቻቸውን ማንም አፍን የሚከፍትባቸው፣ ማንም የሚያስፈራራቸው፣ ማንም የሚደናባባቸው ናቸው። ስለ እነሱ ብሎ ከአንድነት ኃይሎች ጎራ አንድ አረፍተ ነገር የተናገረ ሰው አልሰማውም። ስለዚህ እስክንድርን ጭዶ አድርገው እነሱ የፖለቲካ ትርፋቸውን ለማትረፍ የማይመለሱ ሰዎች ናቸው። በጣም በጣም ነው የማዝነው። ለዲሞክራሲ እንቆማለን፣ ለብሔር ዜግነት እንቆማለን፣ ለኢትዮጵያ እንቆማለን የሚል ፖለቲከኛ በእስክንድር ላይ የሚሰነዘረው ዛቻ ነገ ጠዋት እሱንም ጠቅልሎ እንደሚበላው ማወቅ አለበት። አብይና ጽንፈኞቹ ዛሬ እስክንድርን አፉን ቢዘጉ ነገ ጠዋት የገቡላቸውን ሆዳሞችን አንድ በአንድ ራሳቸውን እንደሚጠፉ ማወቅ አለባቸው። ነገር ግን በአድርጋይነትና በፖለቲካ ትርፍ ታውረው እስክንድር ላይ ሲዘመትበት ለሱ ተማክቶ የሚናገር አንድ ፖለቲከኛ አልሰማሁም እስካሁን።
ዶክተር፣ ምንድን ነው መደረግ ያለበት? ለምሳሌ ቅድም ጓደኛዬ ጠይቋል፣ በፖሊሲም በምንም ደረጃ ግን አሁን በቀጥታ የእስክንድር በተመለከተ በለህይወቱም እሰጋለታለሁ ብለዋል። ስለዚህ ምንድነው መጀመሪያ መከመጫዬ ነው ብላለች ብለዋል ዝንጀሮ። የሷ ውቀት እንኳን ሊያንሰን አይገባም ብለዋል። ለምሳሌ እስክንድርን አንድ ግለሰብ ቤተሰቡን፣ ወላጅ ሚስቱን፣ የልጁን እናት ልጁን ጥሎ ለአዲስ አበባ ህዝብ እንደዛ ሲታገል ምንና ህይወቱ እንደዚህ አደጋ ላይ ሱነር ኦር ሌተር ሊደርስ የሚችል ከሆነ ምንድነው መደረግ ያለበት ይላሉ። እስቲ እንደ ሚዲያ እንስማውት እስቲ ምንና ምን
ወይ መዘንጋት የሌለበት አንድ ሁኔታ፣ በተለይ አዲስ አበባ ህዝብ ወያኔ በቄሳሩ ምንድን ነው እየተመራ ያንን ሁሉ ኃይልና ትጥቅ ይዞ የአሜሪካ ሙሉ ግዛት ኖሮት በጠርናፋ ሀገሩን በሙሉ እስከ መንደር እድር ድረስ ይዞ የአዲስ አበባ ህዝብ 100-0 ነው ያሸነፈው ወያኔን በምርጫ። አብይና ዘውጌ ብሔርተኞቹ ይህን ያውቃሉ። በምርጫ አዲስ አበባ ውስጥ እንኳን ገዢ መሆን አንድ ወንበር እንደማያገኙ ያውቃሉ። ስለዚህ ከምርጫ በፊት አዲስ አበባን ቶታሊ በቁጥጥር ስር ለማድረግ እንደ እስክንድር አይነቱ ሰው አፉን መዘጋት አለበት። ለዚህ ነው አዲስ አበባ ላይ ወያኔ በ97 ከነሙሉ ኃይሉ ቄሳሩ መለስ ዜናዊ እያለ አንድ ወንበር ማሸነፍ ካቃተው ነገ ጠዋት በሚደረግ ምርጫ አዲስ አበባ ላይ አብይና የዘውጌ ብሔርተኛ፣ ፊንፊኔ የኦሮሞ ናሽናል ብሔርተኛ አንዲት ወንበር እንደማያገኝ ያውቀዋል። ስለዚህ ለዛ እንዲሆን አዲስ አበባን በምርጫ ጠቅልሎ ለመያዝ እንዲቻል ከወዲሁ የተለዩ ድምጾችን የዜግነት ድምጾችን አስማዘጋት ያስፈልጋል። ሌሎቹ አድርጋዮች እንደሆኑ ምንም ችግር የለም። ወንበር ከፈጣቸው የአዲስ አበባ ከንቲባ ካረገው ደስ እያለው ይቀጥላል። የአብይ አሽከር የመለስ ዜናዊ አሽከሮች ሆነው ደስ ብሏቸው እንደኖሩት አሁንም የአብይ አሽከር ሆነው ደስ ብሏቸው እያገለገሉ ለመኖር ፈቃደኛ የሆኑ በጣም ብዙ ምሁራንና ፖለቲከኞች አሉ። ስለዚህ አስቸገረውን ይህንን የግንባር ስጋ ሆነ አስቸገረውን የእስክንድር አይነቱን ማጥፋት ነው የሚፈልጉት። ስለዚህ የአዲስ አበባ ወጣት የአዲስ አበባ ህዝብ በደንብ ነቅቶ መጠበቅ አለበት። በምንም ተአምር አዲስ አበባ ላይ በሚደረግ ምርጫ የዘውጌ ብሔርተኛ ይሁን ወያኔ ይሁን የኦነግ ጽንፈኛ ይሁን እንኳንስ ፓርላማ ሊቆጣጠር አንዲት ወንበር እንደማያገኝ ያውቀዋል። ለዚህ ነው እኮ 500,000 ሰው አዲስ አበባ ላይ እናሰፍራለን መታወቂያ እንሰጣለን የሚሉት ምርጫውን እንደማይቋቋሙት ስለሚያውቁ ነው። ስለዚህ ያው እስክንድር ላይ እንደዚህ ሲረባረቡ የምታየው ምንም የተደራጀ ኃይል የለው፣ ምን የለው፣ ፓርቲ የለው። በጋዜጣዊ መግለጫ እንኳን እንዲሰጡ ዕድል አይሰጡትም። ሲረባረቡበት የምታየው ለዚህ ነው። ያውቁታል፣ አዲስ አበባ የፖለቲካ መቃብራቸው እንደሆነች በደንብ ጠንቅቀው ስለሚያውቁ ያ ከመሆኑ በፊት ጭጭ ለማድረግ ነው። በቃ ለዚህ ነው እስክንድር ላይ የሚረባረቡበት። ሌሎቹ ደግሞ ስለሱ ብለው ለራሳቸው ብለው እንኳን እስክንድርን ለመከላከል የማይፈልጉት አብይን ማስከፋት አይፈልጉም። እነሱ አብይ ከነገሰ የቤተ መንግስት ባለሟል መሆን ይበቃቸዋል። ደስተኞች ናቸው። ከዛ ያለፈ ለሀገር የሚሆን ህልም ስለሌላቸው ማለት ነው።
ዶክተር ከመለያየታችን በፊት እጅግ በጣም በልጋም ያመሰግም አንድ ጥያቄ ልጠይቀው ሳጥራ አድርገ ይመልሱልኝ። ዶክተር አብይ ስልጣን ላይ ከመጡ በኋላ ለውጡን ከመመራት ከጀመሩ በኋላ ብዙ ያልተጠበቀናቸው ነገሮች ፖዚቲቭ ነገሮች ተሰርተዋል። የዚህ ሬዲዮ አላፊኔን ብትወስዱኝ ስንት አመት አገሬ መግባት ያልቻልኩ ሰው ለተወሰነ ጊዜ ገብቼ መውጣት ችያለሁ። እስረኞች የፖለቲካ እስረኞች ተለቀዋል። ጋዜጦች ይብንዙ አሁንም ራሳቸውን ይሸብቡ ይሆናል እንጂ ኦፊሻሊ እንትን መናገር ተፈቅዶላቸዋል፣ መጻፍ ተፈቅዶላቸዋል። እነዚህ ነገሮች ፖዚቲቭ አርገው አያዩትም? በዚህ ላይ ነገሮችን ከፍ አርገው ፖዚቲቭሊ ማየት አይችሉም?
አሁን ያልካቸው ነገሮች ሁሉም እውነት ናቸው። አሁን ያልካቸው ነገሮች ሁሉም በጣም 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 ጥሩ ነገሮች ናቸው። አብይ ነው ያመጣው ፈልቅም እናንተ አንገናኝም። አብይ ከአሳዎቹ ጋር ነበረ። አብይ አንተን ካገ ካባለሩ አንዱ ነው። አብይ ከገደሎቹ አንዱ ነበረ። ስለዚህ ለውጡን ያመጣው የኢትዮጵያ ህዝብ ዛሬ አንተ ልታናገራቸው ማትችል የሞቱ አጋዮች ወያኔ የገደላቸው በተቃውሞ የሞቱ የተሰደዱ የኢትዮጵያን ህዝብ በትግሉ ያመጣውን ነጻነት በፍዳት ይላብይ የምታከናን ንብረት ነገር ነው። በጣም የማይገባኝ እሱ እንኳን እኔ ነኝ ነው ያመጣሁት አላለም። ይቅርታ አድርጉ በዚህ ትግል ነው ነው ያመጣው ብሏል። ስለዚህ ለሆነ ሁሉ አብይን ለምን እንደምታ አያ ምናምን አመት እንድትገባ አንተ ወደ ቤትህ ስሙን የማታውቀው ወጣት ሞቷል ለነጻነት እሱ ነው ያስገባ። አብይ አስገብቶኛል ከልክ እጅግ በጣም አሳዛኝ ነው። ምክንያቱም መስዋዕትነት የደቁትን ታጋዮች ዋጋ ገፈህ ቀድሞ አራጅና አሳዳጅ ለነበረ ሰው ትሰጣለህ። ይሄ ትልቅ አለማስተዋል ነው። በጣም ሀገርን እንድትገባ ያደረገ የማታውቃቸው ወጣቶች ደም ነው። ሀገርን እንድትገባ ያደረገ የማታውቃቸው እልፍ ታጋዮች በየወህኒ ቤቱ ታጎረው አካለ ጎደሎ የሆኑ የእነሱ ትግል ነው ነፃ ያወጣ። አብይ አህመድማ እሱ ሲያባረሩ እሱ ወያኔ ነበር። ይህን ሳሰላይ ነበር አንተ ከሀገር ስትባረር ስማን ልስን እያያዘ ኮንቨርሴሽንን ኢሜልን ሀክ እያደረገ ሲያሰልል የነበረው ሰውዬ ነው አብይ። ባሪና ሀገር የገባሁት ሰልፍ እኔ እጅግ በጣም ነው የማዝነው። የሞቱ ኢትዮጵያውያን ጀግኖች መስዋዕትነት ለሀገር እንድትገራ ያደርገው እንጂ አብይ አህመድ አይደለም፣ ወይም የለውጥ ኃይል አይደለም።
ዶክተር እጅግ በጣም አመሰግናለሁ። አዲስ ኢንሳይት ከኔ ጨምሮ ያገኙ ይኖራሉ ብዬ ተስፋ አደርጋለሁ። በዚህ በዛሬው ውይይታችን ዶክተር መልካም ፈቃዶ ሆኖ ወደፊትም ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነን። የዚህ ሬዲዮ ዋን አላማ ግለሰብን ወይም ድርጅትን ማሞገስ ወይም ደግሞ ተክለ ሰውነት መፍጠር ሳይሆን ለኢትዮጵያ ሕዝብ ጠቃሚ የሆኑ ሰዎች ስራዎችን የሚሰሩ ኃይሎችን ከግለሰብ እስከ ድርጅቶች እያቀረበ ሕዝብ እንዲያዳምጥና ሕዝብ በነጻነት ራሱ እንዲወስን ማድረግ ነው። ለዚህም ነው 25 ዓመት ሙሉ በነጻ ያገለገልነው። እናመሰግኖታለን። ወደፊት እንደምንመለስ ቃል እንገባዎታለን። እርሶም ቃል ይግቡልን ፈቃደኛ እንደሚሆኑ።
በጣም አመሰግናለሁ ስለሰጣችሁ እድል። እጅግ በጣም አመሰግናለሁ። ወደፊትም አስፈላጊ ሆኖ ባገኛችሁት ጊዜ ሁሉ ሀሳቤን ላካፍላችሁ ፈቃደኛ ነኝ። በጣም እግዜር ይስጥልኝ።
ጤና ይስጥልኝ።
አመሰግናለሁ። ሽቷ
አድማጮቻችን እስካሁን ስትከታተሉት የነበረው በስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነበረ። እንግዲህ የዛሬው ፕሮግራማችን በዚህ ይጠቃለላል። እንግዲህ የሬዲዮኑ አዘጋጆች አህመድ አሊ ዘውዱ ቢኒያምና እኔ መርሶነኝ እንግዲህ እስከዛ በሚቀጥለው ሳምንት እንግዲህ ያው ስለ እንጀራው ጉዳይ ዝግጅት እናረጋለን ተዘጋጁ መልካም ሳምንት